ይችን ሰዓት የሰጠን እግዚአብሔር ክብር ምስጋና ይግባው። የምንማረው ስለ አቡነ ዘበሰማያት ይሆናል። አቡነ ዘበሰማያት በክርስቲያን ሕይወት ውስጥ ትልቁ ጸሎት ነው። የጸሎት መጀመሪያ የጸሎት መጨረሻም ነው። ምክንያቱም ይህን ጸሎት ያስተማረው ባለቤቱ ራሱ ኢየሱስ ክርስቶስ በመሆኑ ነው። ከዚያ በኋላ አባቶቻችንና እናቶቻችን ለጸለዩዋቸው ጸሎቶች ሁሉ መነሻው መድረሻውም ይሄ ጸሎት ነው። ከአቡነ ዘበሰማያት የወጣ የተሻለም ጸሎት የለም። ነገር ግን እግዚአብሔርን አመስግኖ የሚጠግብ ስለሌለ አንዳንድ ወገኖቻችን ጌታ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ አስተምሯል። ለምንድን ነው ሌላ ጸሎት ታዲያ የምንጸልዩ? ብዙ ጸሎት አለ በቤተክርስቲያን እንጸልዩ እና ያን ለምን እንጸልያለን? እንዲህ ብላችሁ ጸልዩ አይደለም ወይ ያለው ይላል። ልክ ነው ብሏል። ስትጸልዩ እንዲህ ብላችሁ ጸልዩ። እንዲህ ብላችሁ ጸልዩ ሲል ግን ሁለት ነገር ነው። አንደኛ ይሄንን እኔ የነገርኳችሁን ጸሎት ጸልዩ ማለት ነው። እኛ ሁሌ እንደምንጸልየው አባታችን ሆይ ብላችሁ ጸልዩ። ሁለተኛ ስትጸልዩ በዚህ መንገድ ጸልዩ ማለት ነው። ጸሎታችሁ ይህን መንገድ የተከተለ ይሁን፣ ከዚህ መንገድ የወጣ ጸሎት አትጸልዩ ማለቱ ነው እንጂ ጌታችን እንኳ በወንጌል ውስጥ በተለይ በዮሐንስ ወንጌል ብዙ የጸለያቸው ጸሎቶች አሉ። አቡነ ዘበሰማያት ሳይል የጸለያቸው ጸሎቶች አሉ። ሐዋርያትም እንደዚሁ የጸለዩት ጸሎት አለ። እመቤታችንም የጸለየችው ጸሎት አለ። ዘካርያስ የጸለየው ጸሎት አለ። ሌሎች አባቶቻችንም የጸለዩት ጸሎት አለ። በምድር ብቻ ሳይሆን ደግሞ በዮሐንስ ራእይ ላይ እንደተነገረው በሰማይ ያሉ መላእክትም የዘመሩት መዝሙር፣ የተቀኙት ቅኔ፣ የጸለዩት ጸሎት አለ። አቡነ ዘበሰማያትን እኛ በምናውቀው አባታችን ሆይ ብሎ ብቻ መጸለይ ቢሆን ኑሮ እነዚህ ሁሉ የጸለዩት ስህተት ይሆናል። ግን አይደለም። እንዲህ ብላችሁ ጸልዩ ሲል በዚህ መንገድ ጸልዩ። አቡነ ዘበሰማያት ጸሎት ብቻ ሳይሆን የጸሎት ፎርሙላም ነው። የምትጸልዩት ጸሎት በዚህ መንገድ ይሁን ብሎ ነው የነገራቸው እና እሱን ነው የምንማረው። ደቀ መዛሙርቱ በሉቃስ ወንጌል ምዕራፍ 11 ላይ እንደተገለጸው ጥያቄ ጠይቀውት ነበር። ዮሐንስ ደቀ መዛሙርቱን እንዴት እንደሚጸልዩ ነግሯቸዋል። እኛ ደግሞ የአንተ ሐዋርያት ነንና እንዴት ነው መጸለይ ያለብን? እባክህ አስተምረን አሉት። ያን ጊዜ ከምክር ጋር ነው ጸሎቱን ያስተማራቸው። ጸሎቱን ብቻ አይደለም ያስተማራቸው፣ ከምክር ጋር ነው ጸሎቱን ያስተማራቸው። ምክሩ ጸሎቱ ከመጀመሩ በፊትም ጸሎቱ ካለቀ በኋላም ሁለት ጊዜ ነው የመከራቸው። ከጸሎቱ በፊት የመከራቸው ምክር አለ። አቡነ ዘበሰማያትን ካስተማራቸው በኋላ ደግሞ የመከራቸው ምክር አለ። እኛ ሁለቱንም እንደ ቅደም ተከተላቸው ነው የምናያቸው። የመጀመሪያው ምክር አብዝቶ ስለመጸለይ ወይም ደግሞ ብዙ ስለመጸለይ ትርጉም የነገራቸው ነው። እንዲህ አላቸው፣ አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል። አሕዛብ በመናገራቸው ብዛት አምላክ የሚሰማው ብዙ በመናገር ይመስላቸዋል። እናንተ እንዲህ እንዳይመስላችሁ ብዙ ቃላት ስላወጣችሁ ወይም ብዙ ስለተናገራችሁ ወይም ደግሞ እግዚአብሔር የማይገባው ሆኖ ስላስረዳችሁት አይደለም የሚሰማችሁ። አሕዛብ እግዚአብሔር ቃል የሚሰማ ነበር የሚመስላቸው። አሁን እናንተ ቃል ነው የምትሰሙት፣ እኔ ባልናገር አትሰሙ። የምናገረው የምትሰሙት የምናገረው አንደኛ ቋንቋ ስለሆነ፣ ሁለተኛ የምታውቁት ቋንቋ ስለሆነ። አሕዛብ እንደዚህ ነው የሚያምኑት፣ እግዚአብሔር በምናውቀው ቋንቋ ስንነግረው፣ እንደገና ደግሞ ድምፃችን ከፍ አድርገን እንዲገባው አድርገን ስንነግረው ነው የሚሰማን ብሎ ነበር የሚያስቡት። እግዚአብሔር ቋንቋ አይደለም የሚሰማው፣ ቃላት አይደለም የሚሰማው። እግዚአብሔር የሚሰማው የነፍስ ጩኸት ነው። ይሄማ ቢሆን መስማት የተሳናቸው ወገኖቻችን መጸለይ አይችሉም ነበር። ብዙ መናገር የማይችሉ ወገኖች አሉ እኮ ቃልም አያወጡ። እነዚህ ሰዎች እግዚአብሔርን አያመሰግኑ አይጸልዩም ነበር። ግን እግዚአብሔር የሚሰማው ያንደበትን ንግግር አይደለም። ያ ደግሞ ቢሆን ኑሮ ብዙ ባንደበታቸው ቀልጣፋ የሆኑ ሰዎች ነበር መንግስተ ሰማያት ይገቡ። አቀላጥፎ መናገር የሚችሉ ነገር ማሳመር የሚችሉ አንድ ነገር በደንብ ቋቁለው ማቅረብ የሚችሉት መንግስተ ሰማያት ገብተው የኔ የሚለው ውጭ መቅረቱ ነበር። ግን እግዚአብሔር እሱን አይደለም የሚሰማው። እግዚአብሔር የነፍስ ጩኸት ነው የሚሰማው። ለዚህ ነው ሳንናገር በፊት እግዚአብሔር ይሰማል። ሳንናገር በፊት ሳንጮህ በፊት እግዚአብሔር ይሰማል። ቤታችሁ ስትገቡ እናንተ ደግማችሁ ይሄንን የዳንኤል ትንቢት በምዕራፍ 10 የተጻፈውን አንብቡት። ነብዩ ዳንኤል 21 ቀን ሱባኤ ገብቶ ነበር። 21 ቀን 3 ሳምንት ማለት ነው። የላመ የጣመ ሳይበላ ደስ የሚያሰኘውን ሳይጠጣ 21 ቀን እዚህ ሱባኤ ገባ። ከ21 ቀን በኋላ ቅዱስ ገብርኤል ወደሱ በመጣ ጊዜ እግዚአብሔር ጸሎቱን የሰማው በዛች በመጀመሪያዋ ቀን ሱባኤውን በጀመረ በመጀመሪያዋ ቀን እንደሆነ ነው የነገረው። ከ21 ቀን በኋላ የመጣበት ምክንያት አንደኛ ለአክብሮ ሱባኤን ለማክበር ደጅ ጠንተው ያገኙት ነገር ዋጋ ስላለው በቀላሉ የተገኘ ነገር በቀላሉ ስለሚጠፋ እግዚአብሔር በድካም ስለሚገኝ ነው እንጂ እግዚአብሔር 21ኛውን ቀን ሲጨርሰው አይደለም ዳንኤልን የሰማው፣ ሲጀምር ነው የሰማው። ይሄ ምን ይነግረናል? የዳንኤልን ሐሳቡን እቅዱን ፍላጎቱን ነው እንጂ የሰማው ንግግሩን አይደለም። ስለዚህ ጸሎት ማለት ንግግር ውስጥ ነው ያለው። አንዳንዴኛ ማናምንበትን እንጸልያለን፣ እሱ ጸሎት አይደለም። ማናምንበት ከውስጣችን የሌለውን ነገር ከእኛ ጋር ያልተዋሃደውን ነገር የምንጸልይበት ጊዜ አለ። ይሄ ጸሎት አይደለም። አንዳንዴ ደግሞ በስጋና ደም ስሜት የምንጸልይበት ጊዜ አለ። እግዚአብሔር የሰውን ንግግር ሁሉ የሚሰማ አምላክ ቢሆን ኖሮ በዓለም ላይ ሰው አይተርፍም ነበር። ምክንያቱም ሰው በተበሳጨ ቁጥር እንደው አንተ እግዚአብሔር ይሄን ሰው አይኑን ጨለማ ጉልበቱን ቀጠማ ብታደርግልኝ ምን አለ እያለ የሚጮኸው ሁሉ እግዚአብሔር ቢሰማ ኖሮ ማንም ሰው ቁሞ አይሄድም ነበር። ማንም ሰው አይሄድም ነበር። እናት በልጇ ላይ በተናደደች ቁጥር እንደው ምን አለ አንተ እንደዚህ አድርጎ ባሳየኝ ትላለ። ያንም ቢሰማ ቁጥር አንዲት እናት ልጅ አይኖራት ነበር። ባል በሚስቱ በተናደደ ቁጥር አንቺን እንደው ምን አለ እንዲህ ቢያደርግሽ የሚለውን ሁሉ ቢሰማ ኖሮ ሰው አይቷል። በዚህ እግዚአብሔር ንግግር አይደለም የሚሰማው። ምን ለማለት ፈልገን ነው? ምን ነው ለማለት የፈለግን? ምን ለማለት አስብን? ሰው የሚያስበውና የሚናገረው አንዳንድ ጊዜ ይለያያል። ያልተማሩ እናቶቻችን፣ ያልተማሩ አባቶቻችን አንዳንድ ጊዜ ወደ ቤተ እግዚአብሔር ሂደው አንተ የፈጠርከኝ ገብርኤል ይላል። እንደዚህ አይነቱ ሰው ሲሰማ አይ እነዚህ ሰዎች እንደው ባለመማራቸው እንዲህ ያለ ነገር እንደው ብለን እናማራቸዋል። እግዚአብሔር ግን አስተካክሎ ነው የሚሰማው። እኛ እንደምንሰማው አይደለም የሚሰማው። እነዚህ ሰዎች ገብርኤል ፈጣሪ ሲሉ እውነት ገብርኤልን ከሶስቱ ስላሴ አራተኛ እንዳላደረጉት ያውቃል ፈጣሪ። በእውቀት ማነስ በትምህርት ማነስ እንጂ በድፍረት እንዳልሆነ በኑፋቄ እንዳልሆነ ፈጣሪ ያቸው። ህፃን ልጅ አይታችሁ ከሆነ ጾታ አይለይም። ብዙ ጊዜ አንቺ አንተ አይልም። ወይ ሁሉን አንቺ ይላል ወይ ሁሉን አንተ ይላል። ብዙ ደግሞ የዚህ ሀገር ልጆች አንቱታ አያውቁም፣ እንግሊዝኛ አንቱታ ስለሌለ። ስለዚህ ሊቀ ጳጳሱንም አንቱ ይላል አንተ ይላሉ፣ ሽማግሌውንም አንተ ይላሉ፣ ወጣቱንም አንተ ይላሉ። ግን በእነሱ የሚቀየም የለም። እንዴት ትልቅ ሰው ሁኜ አንተ እንዴት ይለኛል? ምን አስተካክለን ነው የምንሰማቸው? ምን ማለታቸው እንደሆነ ወንዱን አንቺ ሲሉ ሴቷን አንተ ሲሉ ሰው ሁሉ ይገርመዋል። እንዲያውም ጎበዝ ጥሩ የተናገ እየተናገርክ ነው? ለይ ልጅ አማርኛ መናገር ጀምሯል ብለና ደቃቸዋለህ ልጅ አንተ
እት ገሊላ አንቺ ትላለህ ገሊላ አንተ ትላለህ
ብሎ የሚቆጣቸው አስተካክል ነው የምንሰማቸው። እኛ ልጆቻችንን እንዲህ የምንሰማ ከሆነ እግዚአብሔር አባታችን ማኛ እንዴት ነው የሚሰማው? አንዳንዴ እኮ ሲመረር ሲሰለችን ኑሮ ምርር ሲለን እኮ ገደለን ያለበት ጊዜ እኮ ሞልቷል። ያን ጊዜ ቢሰማ ትኖሩ ነበር? ማን ይኖር ነበር? አሁን ያን እግዚአብሔር ቢሰማ ነው ግደለኛ ያልከው ምን ችግር አለ? እንዲያውም በዓለም ላይ ህዝብ በዝቶ መቀነስ አለበት እያለ ቢቀንስ ማን ነበር እዚህ ምድር ላይ ሚኖረው? ግን ያውቃል መሮን እንደሆነ ተናደን እንደሆነ ሰልችቶን እንደሆነ ተቆጥተን እንደሆነ ወይ ርቦን ወይ ችግሮን እንደሆነ ስለሚያውቅ ያሳልፈዋል እንጂ አይሰማው። በትንቢተ ዮናስ ላይ መጨረሻ ይህን ታሪክ ታገኛላችሁ። ዮናስ ትንቢት ተናግሮ ነነዌ ትጠፋለች ብሎ እግዚአብሔር ነነዌ ሲምራት ከከተማዋ ወጥቶ አንዲት ቅል ስር ተቀምጦ ጌታ ከዚህ በኋላ ነፍሴን ውሰድ ብሎ ነበር። እግዚአብሔር ግን ዮናስን አስተማረው እንጂ ነፍሱን አልወሰደ። ምክንያቱም ነፍሴን ውሰድ ያለው ተናዶ ተበሳጭቶ መሆኑን ያውቃል እና የዮናስን ነፍስ አልወሰደ። ዛሬም እኛ ተናደን ተበሳጭተን የምንናገረው ሁሉ እግዚአብሔር ንግግራችንን የሚሰማ ቢሆን ኖሮ ሰው አይተርፍም ነበር። ብዙ ጊዜ ግደለኝ ብለናል። ምነው አሁን በሞት ምነው ዛሬ እንደው መጨረሻዬ በሆነ ብለናል። ግን አላደረገውም እግዚአብሔር። የመጨረሻችን አላደረገውም። ለምንድን ነው ያን አላደረገው? ዝናቡ ሰይጣኑ ማከል ወይቀው ንግግራችንን ሁሉ አይሰማም እግዚአብሔር። በልቡናችን ያለውን ነው። ለሰው ሁለት ቃል አለው። አምሮ የምንናገረው ቃል ነው። ሁለተኛ ደግሞ የልባችን ቃል አለ። እዚህ ውስጥ ያለ ቃል ሰው አፉን አልከፈተም ማለት አልተናገረም ማለት አይደለም። አንዳንድ ጊዜ ዝም ብለን ጸጥ ብለን ከራሳችን ጋር የምንነጋገርበት ጊዜ አለ። እኔ ከእኔ ጋር የማወራበት ጊዜ አለ። ሰው ሳይሰማኝ አወጣለሁ፣ አወርዳለሁ፣ እሟገታለሁ፣ እታገላለሁ፣ በውስጤ እወስናለሁ፣ በውስጤ አስባለሁ፣ ግን ያንን በአንደበቴ አልገልጸው። ይህ አንዱ ቃል ነው። ሰው ከራሱ ጋር የሚነጋገርበት፣ ሰው ከራሱ ጋር የሚያወራበት። እንዲሁም አንዳንዱ ይሄ ነገር ከአቅሙ በላይ ሲሆን ብቻውን መንገድ ላይ እየሄደ አንደበቱን እያለ የሚናገር ሰው አለ። ብቻውን እያወራ የሚሄድ ይሄ ሰው በውስጡ የሚያወራበት ነው። ሰው የማይሰማው ንግግር፣ ሰው የማይሰማው ንግግር። ለዚህ ነው እኮ ሰው ሰውን በዲፕሎማሲ መሸርገድ የቻለው። ይሄ ስላለው በውስጡ ብር እያለው በተለይ ድግስ ተጠርታችሁ ስትሄድ ሰርግ ቤት ተስካ ወይም የበዓል ድግስ ወጡ አልጥማችሁ ሲል እንጀሮ አልጥማችሁ ሲል አይ እንደው በምን ቀን ነው እዚህ ቤት የመጣው? ምነው በልቼ በመጣው ነው? ምነው ጠጥቼ በመጣው ነው? ምነው ዛሬ ባልመጣው እያላችሁ ባለቤቶቹ መጥተው ግን ብሉ እንጂ ሲል እንዴ ያህለ ምንኖር ማልታይ ወይምም ወይ ነቃና ነው ህብስቱ ምብስ ተመላ ነው። እንዴት አድርጋችሁ እየሰራችሁት እንደ አካችሁ እንዴት እንደሰራችሁት ብትነግሩ ምን አለ ብለ ሸርግደን የምንወጣው የውስጣችንን የውጫችን የተለያየ ነው። በአፋቸው ያመሰግናሉ፣ በልባቸው ይረግማሉ ተብሎ በመጽሐፍ የተጻፈው ለሰው ሁለት ነገር ስላለው ነው። ሁለት ነገር ስላለ ስለዚህ እግዚአብሔር የውጩን ብቻ የሚሰማ ቢሆን ኑሮ በውስጣችን እያማ በውስጣችን እየገደልናቸው በውስጣችን እየረገምናቸው በውስጣችን ክፏቸውን እየተመኘን በአንደበታችን የምንሸረግዳቸውን ሰዎች አይሰማንም ነበር አይሰማንም። ግን በፊት ለፊት የምንናገረውን ሳይሆን በውስጣችን ያለውን ከእኛ ውስጥ እየመነጨ ያለውን ስለሚሰማ ነው ዋጋ የሚከፍለው። ለዚህ ነው ጸሎት ማለት የአንደበት ብቻ አይደለም። እውነተኛ ጸሎት ውስጥ ከውጭ ሲተባበር፣ በአንደበታችን የምንናገረው ከውስጥ ሲመነጭ። አንደበት መናገር አለበት ልክ ነው። የከንፈር ፍሬ በእግዚአብሔር ፊት መስዋዕቱ ነው ስለሚቀርብ። ግን ያ የአንደበቱ ንግግር ብቻ ከሆነ ጥቅም የለው። እሱን ነው አሕዛብ በመናገራቸው ብዛት ብዙ በመናገራቸው ብዛት የሚሰሙ ይመስላቸዋል። እናንተ ግን እንደሱ አታድርጉ። እንዲያውም ያለን ምንድን ነው? እንደነርሱ በከንቱ አትድገሙ። ዳዊት አትድገሙ ውዳሴ ማርያም አትድገሙ፣ ጸሎት አትድገሙ አይደለም ያለው። በከንቱ አትድገሙ፣ በከንቱ አትድገሙ። በከንቱ አትድገሙ ማለት ምን ማለት ነው? ልባችሁ ከአንደበታችሁ ጋር ሳይተባበር በልማድ ትብሎ በልማድ በአፍ ልማድ ብቻ ጸሎተኛ ለመምሰል ብቻ ለመታየት ብቻ እና ስለለመደባችሁ ብቻ አታድርጉት፣ ከውስጣችሁ አድርጉት። ይሄ ነው በከንቱ የተባለው። እሱ በከንቱ አትድገሙ። ውጤት ያመጣ በሚችለው መንገድ ነው መድገም። በከንቱ አትድገሙ። በከንቱ እንደው በልማድ ለስነ ስርዓቱ ሲባል ብቻ። አንዳንዴ እኮ ቅዳሴውን ሳናስቀድስ በቅዳሴው ላይ ሙለን የምንወጣበት ጊዜ አለ። ሳንጸልይ ለጸሎት ቁመን የምንወጣበት ጊዜ አለ። የሚያሳዝነው እሱን እንደ ፈተና ስለማንቆጥረው እንዳንጸልይ ስለማንቆጥረው የሚፈትነንን ሰይጣን አንጋደለውም። አጼ ቴዎድሮስ እኮ ጠይቀዋል ይባላል አቡነ ዘበሰማያትን ከመጀመሪያ እስከ መጨረሻ ምንም በልቡ ምንም ነገር ሳያስብ የሚጸልይ ሰው ካገኘው ይችን በቅሎ እንደተሸለመች እሰጠዋለሁ ብለው ነበረ። በኋላ አንድ ሰው መጣና እኔ ያለምንም ችግር እጸልያታለሁ ብሎ መጣ። በል እንግዲያ ስትጨርስ በእግዚአብሔር ፊት ነው የቆምከው፣ የሆነውን ሁሉ ትነግረናለህ። ብትደብቅ እግዚአብሔር ይቀጣሃል አሉ። እሺ አለ። ጀመረ ጨረሰ። እና ምንም ነገር አላሰብክም? ምንም ነገር በልቡና አልመጣም አሉ። አይ አልዋሽ፣ በልቡና የመጣ ነገር አለ። ምን አሰብክ? እንደው ይችል በቅሎ ሌጣዋን እንዲሰጡኝ ከነቃዋ ነው እንደተሸለመችውን የሚሰጡኝ እያሳስብ ነበር። እኛ ስንጸልይ ስንት ቦታ ነው ደርሰን የምንመጣው? አገር ቤት ሂደን እንመጣለን፣ ዘመኖቻችን ጋር ደርሰን እንመጣለን፣ ቤት ደርሰን እንመጣለን፣ ወደ ኋላ በታሪክ እንሄዳለን፣ ወደፊት በምኞት እንሄዳለን። ብዙ ነገር እኮ ነው ይሄን እየደረስን የዋኘን ነው። ቅዳሴው የሚያልቀው ጸሎቱ የሚያልቀው ግን እግዚአብሔር እንደ ደካማነታችን ይሄን ስለሚቀበል እንደ ደካማነታችን ባልተስተካከለ ቋንቋ የሚነገረውን እንደምንሰማው እኛ አንድ ሰው አማርኛውን፣ ትግርኛውን፣ ጉራጌኛውን፣ ኦሮሞኛውን እየሰባበረ ቢያወራውን አንድ ፈረንጅ መጥቶ እንዲያውም ደስ ብሎ እንደምንሰማው እንዴት ጎበዝ ነው እያልን እንደምንሰማው ሰዋሱን ቢያበላሸው ቋንቋውን ሲያበላሸው ግን ጥረቱን እንደምንሰማው እግዚአብሔርም ጥረታችንን እየሰማ ነው እንጂ በምልአት በፍጹምነት የሚጸልይ ሰውማ በጣም ጥቂት ነው። ግን ይሄንን እንደ ፈተና ካልቆጠር ነው አንጋደልበትም። ጌታ ሆይ ለምንድን ነው በንጹህ ልቡና የልጸል እያልቻልኩት? ልቤ ለምን ነው የሚበተነው? ህሊናዬ ለምን ይበተናል? በአንተ ፊት በንጹህ ልቡና በጸና ህሊና እንድቆም እርዳኝ ተብሎ ለጸሎትም ይጸለያል። ለጸሎት ለራሱ ይጸለያል። እንድጸልይ እርዳኝ ነው በፊትህ ነቅቼ እንድቆም። አባቶቻችን ጸራሙ ደራሙ የሚባል ሰይጣን አለ ይላል። ጸራሙ ደራሙ ብርድ ልብስ ያለው ሰይጣን ነው የሚለው። ሰው ለጸሎት ሲቆም፣ ለትምህርት ሲቆም፣ ለአገልግሎት ሲቆም እንቅልፍ ያመጣል። እኔ ብዙ ሰዎች ያለው ቅዳሴ ላይ ይተኛለን፣ ትምህርት ላይ ይተኙ ሰዎች ያለው፣ አገልግሎት ላይ ይተኙ ሰዎች ያለው። እነዚህ ሰዎች ድካም ብቻ ያለን የሚያስተኛቸው ጸራሙ ደራሙ ነው። አንዳንዶቹ አይናቸውን ጨፍነው ድብን ብለው ይተኛሉ። ሌሎቹ ደግሞ በሀሳብ ይተኛሉ። ፈዘው አይናቸው የተገለጠ ነው፣ ጆሯቸውም የነቃ ነው፣ ግን አይሰሙ የሉ ፈዘዋል። ስለዚህ ጉባኤው ሲያል እንደው ዛሬ በምን ርዕስ ነው የተማራችሁ ሲባል በምን ርዕስ ነበር? ምንድን ነበር ዛሬ አስተማረው? አስታውሰኝ፣ ምን ነበር የተማረው? የሉ እነዚህ ሰዎች። ይሄ ፈተና ፈተና መሆኑን ካላወቅ ነው አንጋደልበትም። ቁራ ወሰደው የተባለው እኮ በወንጌል እንዲህ አይነቱ ነው። ይሄን ነው በከንቱ አትድገሙ የተባለው። ስለዚህ አትምሰሏቸው፣ አትምሰሏቸው። የሰማዩ አባታችሁ ሳትለምኑት በፊት የሚያስፈልጋችሁን ያውቃል። ሳትለምኑት በፊት ሳትነግሩት በፊት የሚያስፈልጋችሁን እሱ ያውቃል። ልቡናችሁን ያውቃል። ምን እንደሚያስፈልጋችሁ ያውቃል። ግን ደግሞ መለመን አለባችሁ። እነዚህ ሁለቱ ነገሮች የሚጋጩ እነሱ ናቸው። ታዲያ እግዚአብሔር ሳንፈልገው
ሚያስፈልገን ሳንነግረው የሚያውቅ ከሆነ ለምን እንጸልያለን? እሱ ራሱ ያስፈልገው ያስፈልገን ለምን አይሰጠንም? እኛ ለልጆቻችን ወተት ሲያስፈልጋቸው እንደምን ሰጣቸው? ዳቦ ሲያስፈልጋቸው እንደምን ሰጣቸው? ምግብ ሲያስፈልጋቸው እንደምን ሰጣቸው? አንድ ህፃን ልጅ መናገር እስከሚጀምር ድረስ ይሄን ፈልጋለሁ ብሎ አይደለም ቅናቱ የምትሰጠው። የሚያስፈልገውን እየጠበቀች እንደምትሰጠው፣ ጡት እንደምታጠባው፣ ዳይፐሩን እንደምትቀይርለት፣ እሱ እንደምትቀይርለት፣ ገላው እንደምታጥብለት፣ እሱ የሚያስፈልገን እያሰበ በየጊዜው ለምን አይሰጠንም ቢለዋል። ይሰጠናል፣ ግን ደግሞ ሰው መድከም አለበት። አንደኛ ጥረግረ በወዝ ብላ የተባለው ምድራዊው ምግብ ብቻ አይደለም። በሐዋርያ ሥራ ምዕራፍ 14 ላይ ቅዱስ ጳውሎስ በብዙ ድካም በብዙ መከራ ወደ መንግሥተ ሰማያት እንገባ ዘንድ ይገባናል ይላል። ሰው የእግዚአብሔርን መንግሥት በብዙ ድካምና በብዙ መከራ ነው የሚወርሰው። በብዙ ድካም በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል። መድከም አለበት። ሥጋውያን ደማውያን ስለሆን መውጣት መውረድ መድከም አለበት። መጸለይ እንኳን በእኛ በመላእክት ማለት መላእክትም ይጸልያሉ። ጸሎታቸው ምግባቸው፣ ምግባቸው ጸሎታቸው፣ ጸሎታቸው መዝሙራቸው፣ ምግባቸው ምግባቸው መዝሙራቸው፣ ምስጋናቸው ምግባቸው፣ ምግባቸው ምስጋናቸው ሁሉ ነው እነሱ ቢሆኑ። ስለዚህ መጸለይ ግድ ነው። ግን እግዚአብሔር የሚሰጠኝ እኔ ስለምጸልይ ነው ብሎ ማመን ደግሞ ኑፋቄ ነው። ይሄ ደግሞ ትዕቢት ነው። ምን ያመጣል? እገሌ እኮ ስለማትጸልይ ነው፣ እኔ ግን ስለምጸልይ ይሄን አገኘው አይባልም። እግዚአብሔር ቸር ስለሆነ ይሄን አደረገልኝ። በቅዳሴያችን በከመ ምሕረትከ አምላክ ነው አኮ በከመ አበሳነ፣ አምላክ ሆይ እንደ በደላችን ሳይሆን እንደ ቸርነትህ አድርግልን። እንኳን እኛ በቀዳዳውነ ዘበሰማያት ያውም በንጹህ ልብ የማንጸልየው ቀርቶ 40 ዓመት 50 ዓመት 60 ዓመት የዘጉ አባቶቻችን እንኳን በጸሎታችን ነው አይሉ። በማቴዎስ 25 በቀኙ የቆሙ ቅዱሳን ተርቤ አምታችሁኛል፣ ጠምቼ አጠጥታችሁኛል፣ ታርዬ አነሳችሁኛል፣ ግዳውኝ የተቀበላችሁኛል፣ ታስሬ አስፈታችሁኛል እና የአባቴን መንግሥት ጉረሱ ሲላቸው ምንድን ነው ያሉት? ጌታ ሆይ መቼ ተርበ መቼ አበላን? መቼ ተጠምተ መቼ አጠጣን? መቼ ታረዘ መቼ አለበስን? መቼ ታስረ መቼ ጠየቅን? መቼ እንግዳ ሆነ መቼ ተቀበልን? አንተ ቸር ስለሆንክ ነው ያሉት። ቸር ስለሆንክ ነው እኛም ማለት ያለብን ይህ። ስለዚህ የምታስቀድሱ በማያስቀድሱት አትፍሩ። መጾም የቻላችሁ መጾም ለማይችሉት ጸልዩላቸው እንጂ አትፍሩ። መመጾት የቻላችሁ መመጾት ላልቻሉት ለምኑላቸው እንጂ አትፍሩ። በማንም ልንፈርድ አልተፈቀደልን። መፍረድ ትዕቢትን ያመጣል። እኔ እበልጣለሁ፣ እኔ እሻላለሁ፣ እኔ ከገሌ የበለጥኩ ነኝ ማለት ነው መፍረድ። እኛን ስላስቻለ ነው። ብዙ ሰዎች እነሱ መጾም በመቻላቸው መጾም በማይችሉ ሰዎች ላይ ይፈርዳል። ግን እግዚአብሔር አንድ ቀን ከእኛም የመጾምን ኃይል ተነሳ ለአንድ ሰዓት ረሃብን መቻል እንኳን ያቅደን ይችላል። ስለፈቀድክ ነው ረሃብን እንድታገስ ስለፈቀድክ ነው ማለት ነው። በቤተክርስቲያናችን የሚነገር የአንድ ባህታዊ ታሪክ አለ። 40 ዓመት በገዳም ውስጥ በአንድ ዋሻ ዘግተው ይኖሩ ነበረ ይባላል። እኒህ አባት ምግባቸው የወይን ዘለላ ነው። ዋሻቸው በር ላይ ሁለት ነገር አለ። በአንዱ በኩል ምንጭ ይመጣል፣ በሌላ በኩል ደግሞ የወይን ሀረግ ተስቧል። ምንጩ ሀረጉን ያጠጣውና እሳቸው 9 ሰዓት ሲደርስ ወጥተው አዲስ ዘለላ ቀጥፈው እሷን እየበሉ የምንጯን ውሃ እየጠጡ 40 ዓመት ዘግተው ይኖራሉ። በ40ኛው ዓመት መድኃኒዓለም ክርስቶስ ወደ እርሳቸው መጣና እንደ ቸርነት የልስጦት ወይስ እንደ ስራውን ስጦት አለ። ለእኔማ እንደ ስራዬ ስጠኝ፣ እንደ ቸርነትማ ለሀጣ አለ። ጥሩ አለ። መጀመሪያ ምንጯ አደረቀች። ምክንያቱም ምንጯ የቸርነቱ ፍሬ ነው እንጂ የእሳቸው የስራቸው ውጤት አለች። ምንጯ ስትደርቅ ደግሞ የወይን ዘለላዋም ደረቀች። የወይን ዘለላዋ ስትደርቅ ደግሞ የሚበላ ጠፋ። ሰው ረሃብን መቋቋም የሚችለው እኮ በራሱ ችሎታ ነው፣ በእግዚአብሔር ቸርነት። ሰው ቁሞ ማስቀደስ የሚችለው በእግዚአብሔር ቸርነት። ሰው ይቅር ማለት የቻለ ሰው በእግዚአብሔር ቸርነት። ይቅር ስትሉ ደስ ይበላል። እንደው ሰው መጥቶ ይቅር በለኝ ብሏችሁ ይቅር ለማለት መዘጋጀት አለባችሁ። እንደሱ መቻል የእናንተ አቅም እንዳይመስላችሁ፣ እግዚአብሔር ከእናንተ ጋር ሲሆን ስትመጸውቱ፣ ሙዳይ ምጽዋት ገንዘብ ስትከቱ አትታበሉ።
እግዚአብሔር እንድሰጥ ስለፈቀድክ ነው እንጂ የኔ ልቡናማ ድንጋይ አይደለም ወይ? ንፉግ አይደለም ወይ? ባትፈቅድልኝ ማነው ላንተ መስጠት የሚችለው? ብሎ ማመስገን ያስፈልጋል። ስለተቀበልን ብቻ አይደለም ማመስገን፣ ስለሰጠን ብቻ ሰውን ታሞ ስትጠይቁት እግዚአብሔር ማመስገን እንዶ አንተ ቢቡናዬን ስላራራኸው ነው እንጂ የኔ ድንጋይ ልቡናማ እንኳን የታመመ ሊጠይቅ እሱ ራሱ ሲታመም መቻውቅ ነበረ። ግን አንተ ቸር ስለሆንክ ታምሜ ጠይቃችሁኛል የሚለውን እንድመልስ ስለፈቀድክ አመሰግናለሁ ብሎ መጡ። ብዙዎች አሁን ታመው ሳይጠየቁ ሲቀሩ ነው እንጂ ቅር የሚላቸው፣ የታመመ ካልጠየቁ ቅር አይላቸው። ቅር እኮ ሊለን የሚገባው የታመመ ሰው ባለመጠየቃችን እንጂ ታመን ባለመጠየቃችን አይደለም። ለምን ታማችሁ ሰው አልጠየቃችሁም የሚል ጥያቄ የለም አለ። ይሄ በመንግስተ ሰማያት አንተ ታመ ሰው አልጠየቅህም ስለዚህ ውጣ የሚል እኮ የለም። አንተ ራስህ የታመመ አልጠየቅህም የሚል ነው እንጂ ታመ ሰው አልጠየቅህም የሚል ስለዚህ ለምን ትቀየማላችሁ? ሰውየው ለተኮነነ ለምን ትቀየሙታላችሁ? ተጠያቂው እኮ እሱ ነው። ወይዘሮ ገሪት ታሞ ለምን አልጠየቅህም የሚባለው እሱ፣ እናንተ ለምን ትቀየሙታላችሁ? መቀየም ያለበት እኮ እሱ ነው። አንዳንድ ሰው እንደው ምን ነው ታመሳት ነግረኝ ብሎ የሚቀየም ሰው እሱ ደግ ሰው። ምን ነው ከጽርቅ ከለከልከኝ ማለት ነው። ምን ነው አንተን ታመ ብጠይቅህ ኑሮ ታምኜ ጠየቀኝ ታርስ ብለኝ ነበረ። ምን ነው ከጽርቅ ትከለክለኝ ያለ ወዳጄ ብሎ የሚቀየም ሰው እውነተኛ ደግ ሰው እሱ። ምን ነው ታምኜ አልጠየቀኝም የሚል ሰው እሱ ትክክለኛ ሰው ነው። ሰውየው ለቀረበት ስለምን ይቀየመዋል? የሁሉ በእግዚአብሔር ቸርነት ይገለጣል። ስለዚህ እኔ 40 አመት በጾም የኖሩ ሰው ረሃብን መታገስ ያቅታቸው ወጡ ልመና። ሰው እኮ ለምኖ ማግኘት የሚችለው እግዚአብሔር ቸር ሲሆን እንጂ እግዚአብሔር የሰው ልቡና ሁሉ ካጨከነ በጭራሽ። አንዳንድ ሰዎች አሉ አሁን ወጥተው ተናግረው ገንዘብ እንደ ቅጠል የሚረግፍላቸው፣ ጥቂት ሲናገሩ ሰው ሁሉ ገንዘብ የሚያወጣላቸው ሰዎች አሉ። የእኔ ቪዲዮ ደግሞ እድሜ ልኩን ሲናገር ቢሆን ጠብማ ይለታል። ይህ እግዚአብሔር ጸጋ ሲሆን እነዛም ሰዎች መመካት የለባቸው። እኔ ከወጣው እኮ ሰው ሁሉ ኪሱ ውስጥ ያለውን ገንዘብ ዝርግፍ ነው የሚያደርገው ብሎ መመካት የለባቸው። እግዚአብሔር ከእነርሱ ጋር ስለሆነ እንጂ የሰው ልቡና ውስጥ እንኳን ገንዘብ ማስወጣት እስክርቢቶ ማስወጣት ከባድ ከሰው ልቡ። ቸር ከሆነ ግን እግዚአብሔር ከማያምኑ ሰዎች እንኳን ገንዘብ ማምጣት ይችላል። ያ ሰው የዚያ ጸጋ እና ሰዎች ሊሰጧቸው አልቻሉ። መጨረሻ ሊሰት ይዞ ምንድን ነው ታለቻቸው። እኔ ባህታዊ ነኝ የትም ይኖሩ እዚህ በገዳም ብሎ ስንት አመት ሆነ? 40 አመት። የሀያውን አመት ጸሎት ለእኔ ስጡኝና እንጀራ ልስጠው። ምን ያህል ረሃብ ምን ያህል ጊዜ ይሰጣል ያለው ኢትዮጵያዊ ደራሲ ታውቁታላችሁ። ረሃብ ምን ያህል ጊዜ ይሰጣል? ረሃብ ስንት ጊዜ ይሰጣል ብሏል ጸጋዬ ገብረ መድኅን። ስንት ጊዜ ነው ረሃብ ጊዜ የሚሰጠው? ረሃብ ጊዜ ይሰጣል። እሺ አሉ። የሀያውን አመት ሰጡ። እንጀራ ተቀበሉ ብሎ ባታቸው ብሎ በሉ ሊበረክት አልቻል። የነገርንበት የሰራንበት የለፋንበት የሚበረክተው ምን ሲሆን? እግዚአብሔር ቸርነት ስለለፋችሁ የሚበረክት ላይ እግዚአብሔር ቸርነት ሲጨመርበት፣ እኛ ስምንት ሰዓት ሰርተን ዘጠነኛ እሱ ካልተጨመረበት፣ ሁለት ስራ ሰርተን ሶስተኛ ካልተጨመረበት አይበረክትም አይበረክትም። ለዚህ ነው እናቶቻችን እኮ ድሮ ሊጡን ሲያቦኩት ገና ሲቦካ ጀምሮ በመስቀል በስመ አብ ወወልድ ወመንፈስ ቅዱስ ብለው በመስቀል ምልክት አድርገው ከመጀመሪያ ነው የሚጀምሩት፣ እግዚአብሔር እንዲያበረክተው ማለት ነው። የለ እኛ ጋር አሁን እሱ ሁሉ ቀርቶ ነው እንግዲህ ሞሰቡ እየደነገጠ ችግር ውስጥ ይወደቅ። የሚባርክ ጠፋ፣ የሚያበረክት ጠፋ ማለት ነው። ሶስት ቀን በላይ ሊቀመጥ አልቻለም። አሁንም ተራቡ፣ እንደገና ወጡ። አሁንም ያቺ ሴትዮ አገኙ። አሁንም የሀያውን ዓመት እስጥኝና እንጀራ ልስጦት አለቻት። የሀያውን ዓመት ተቀበሉ፣ እንጀራውን ወሰዱ፣ ሄዱ። አለቀች። አርባ ነው እንዴት ብለው ይምጡ። በመጨረሻ እግዚአብሔር ራሱ መጣ። አሁንስ እንደ ቸርነቴ ልስጦት ወይስ እንደ ስራው? አይ ጌታዬ፣ እኔ ስራማ ከሁለት ቀን እንጀራ በላይ እንደማታመጣ ይቻላል። አሁን እንደ ስራ ሳይሆን እንደ ቸርነት ስጠኛል። እኛስ እንደ ስራችን ስተን ወይስ እንደ ቸርነት? የቱ ይሻላል? የእኛማ የባሰ ነው። እሳቸው ስ 40 አመት ዘግተዋል። እኛ 40 ደቂቃ እንኳን መዝጋት ያልቻለ ሰዎች ማ እንደ ስራችን ቢሰጥ ኑሮ ኔጌቲቭ ውስጥ ነበር የምንገባው፣ እዳ ውስጥ ነበር የምንገባው። ጭራሽ ግን እግዚአብሔር ቻለ። ቸራምላክ ነው ያለን ቸራምላክ ስለሆነ ከባቲ አበሳ ስለሆነ ያላደረግነው ለናደርገው ያሰሩን እንዳደረግነው ቆጥሮ ዋጋም ይከፍል አምላክ ሐሳባችን በቅዳሴያችን ከሌላቸው ሰዎች ይላል ከሌላቸው ሰዎች በእንቁ ሐሳባቸው የምትቀበል ይላል ከሌላቸው ሰዎች ግን ምንም ከሌላቸው ሰዎች አረ ቢኖር እንሰጥ ነበር የሚሉትን ይቀበላሉ እንደው ገንዘብ የለኝም እንጂ እገሬ ደማ አረዳው ነበር ጉልበት የለኝም እንጂ ይሄን ሰው ተሸክሜ ሆስፒታል ወስደው እንደው ጊዜ የለኝም እንጂ እኔማ መጥቼ አገለግል አሁን ዛሬ ስራ ገብተው መምጣት አቅቷቸው ልጆቻቸውን ማሳደግ ቤታቸውን ማሳደግ ብዙ ሞርጌጁ ቢሉ መከራው ተደራረበባቸው እንደው ምነው ጊዜ በሰጠኝ እግዚአብሔር መጥቼም ባል ነበር ምልኮል ባለመቻላቸው እነዚህ ሰዎች ፈቃድ እኮ ተቀብሎ ለእኛ የገለጸው ምስጢር ይገልጻል ከቅንነት ከሆነ ከስንፍና ካደረጉት እንኳን ያልመጡትን የመጣ ነውንም አይገልጽም ካለመቻል ከአቅም በላይ ካደረጉት ግን ለእኛ የሰጠውን ለነሱ ይሰጣል ለዚህ ነው ጌታ የተናገራችሁትን አይደለም የምሰማው ገና ከመናገራችሁ በፊት የምታስቡትን ልቡና ያመላለሰው ኩላሊት ያጤሰው ሁሉ እሰማዋለሁ ልብና ኩላሊት የምትመረምር አምላክ የሚባለው ለዚህ ነው ብሎ ይህንን ነው ለሐዋርያት የነገራቸው ከዚያ በኋላ እንግዲህ እናንተ እንዲጸልዩ ብሎ አቡነ ዘበሰማያት አስተማራቸው እንዲጸልዩ አቡነ ዘበሰማያት በውስጡ አምስት ነገር አለው ስንት ነገር አለው
ይገሩኝ ይወስ
አምስት ነገር ስለዚህ ጸሎት ሁሉ እነዚህን አምስት ነገሮች መያዝ አለበት አምስት ነገር አለው የመጀመሪያው እምነት ነው ሃይማኖት ሃይማኖት አለው በውስጡ ያለ ሃይማኖት ጸሎት የለም ጸሎት ሌክቸር አይደለም ጸሎት ንግግር አይደለም ጸሎት ማንበብ አይደለም ጸሎት ዝብሎ መናገር አይደለም በሃይማኖት ከእግዚአብሔር ጋር መነጋገር ነው አባቶቻችን ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ይላል ከእግዚአብሔር ጋር ጸሎት ስልክ ነው ከእግዚአብሔር ጋር ነው የምንነጋገረው በጸሎት ከጸሎቶች ከእግዚአብሔር ጋር መነጋገር አይቻልም ከጸሎቶች ከሰው ጋር በብዙ መንገድ መነጋገር ይቻላል በኢንተርኔት በፌስቡክ በስልክ በፖስታ እንዲፊለፊ በመልእክት ቋንቋ ብዙ ነገር መነጋገር ይቻላል ከእግዚአብሔር ጋር መነጋገር የሚቻለው ግን በጸሎት ስንጸልይ እየተነጋገርን ነው ከእግዚአብሔር ጋር ነፍሳችን ከሕያው እግዚአብሔር ጋር እየተነጋገረች ይሄ ደግሞ የሚሆነው በእምነት ነው የማናየውን አምላክ አለ ብለን ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 11 ላይ እምነት ማለት የማናየውን ነገር የሚያስረግጥ ነው በዓይናችን ሳናየው በእጅ ሳንዳስሰው በጆሮ ሳንሰማው በምላስ ሳንቀምሰው በአፍንጫ ሳናሸተው በእምነት የምንደርስበት ነው እሱ ነው እምነት ማለት የምናየውን አናምን ነው የምናሸተውን የምንዳስሰውን እሱን አናምን እምነት ማለት ከዚህ ባሻገር ነው ከሚታየው ዓለም ባሻገር ከሚታወቀው በላይ ከደረስንበት በላይ እግዚአብሔር ከዚህ ሁሉ በላይ ነው ሰዎች እግዚአብሔርን አይደርሱበትም አልደረሱበትም አይችሉትም የሰው ልጅ አእምሮ በጣም ጠባብ ናት ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 1 ላይ እኮ እንደተጻፈው በትርጓሜው እንደሚነገረው ሞክሯል እኮ በኤጂያን ባህር ዳር ሆኖ በኤፌሶን ወደብ ያን ጊዜ የግሪክ ፍላስፎች በበዙበት ከተማ ስለነበረ ስለ ኢየሱስ ክርስቶስ ከጥንተ ልደቱ ከቀዳማዊ ልደቱ ጀምሮ ለማስረዳት ብሎ ወደ ላይ እየመጠቀ አባ ሕርያቆስ እንዳለው ሁሊናዬ በነፋስ ተከሻ ተጭኖ ወደ ላይ አየራየራቱን መቀመጣቱን ሁሉ ሊሄድ ይወዳል እንዳለው ወደዚያ ሂዶ ነበር እኮ ወደ ላይ ከየት መጣ እግዚአብሔር ከየት ነው የመጣው ጥንቱ ምንድን ነው ምን ብዬ ለእነዚህ ለግሪክ ፈላስፎች ላስረዳቸው እንዲህ በአእምሮ ብዛት በአእምሮ ጂምናስቲክ ለሚራቀቁት ምን ብዬ ላስረዳቸው ብሎ ሄደ ተመሰጠ መጠቀ ያን ጊዜ ከፊት ለፊቱ አንድ መልአክ መጥቶ በአረጋዊ አምሳል በእንቁላል ቅርፊት የኤጂያን ባህር እየቀዳ አየው ገረመው ከሄደበት ተመለሰ እንዴት ይሄን ባህር በእንቁላል ቅርፊት ትቀዳለ እንዴት ትጨርሰዋለ የአንተ ዕድሜ ያልቃል እኮ ባህሩን ሳትጨርሰው
እውነት ግን ነው
እኔ እንኳ ዕድሜ ከተጨመረልኝ አንድ ቀን ትጨርሰዋለሁ አንተ የማይመረመረውን የስላሴ ባህር ይመረምራሉ ብለህ መከራኛኛ መቼ ነው የምትጨርሰው ይህን ባህር አንተ መቼ ነው የምትጨርሰው? አባቶቻችን ምስጢረ ስላሴ ይትነገር ወይ ይትፈከር ይላል። ምስጢረ ስላሴ ይነገራል እንጂ አይተረጎምም ማለት ይተረጎም አይችልም። የእግዚአብሔር ነገር እንዲህ ነው ብሎ ማስረዳት አይቻልም። ሰው በሃይማኖት ይረዳዋል። ታገኙታላችሁ። ይገለጣል እንጂ ዘርዝሮ የእግዚአብሔርን ነገር ማስረዳት የሚችል የለም። ስለ እግዚአብሔር በትምህርት ብዛት አይደረስበትም። እግዚአብሔር ከትምህርት ሁሉ በላይ ነው። በእውቀቱ ብዛት አይደረስበትም። ከእውቀቱ ሁሉ በላይ ነው። በምርምር ብዛት አይደረስበትም። ከምርምር ሁሉ በላይ ነው። ያን ጊዜ ነው እንግዲህ ያ ታላቅ ሐዋርያ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ እንደገና ከቃሌ ጀምሮ አይደረስበትም። ይህን የማይደረስበትን እግዚአብሔር የምንደርስበት በጸሎት ነው። በጸሎት ብዙዎች አባቶቻችን እግዚአብሔርን አግኝተውታል። ከእግዚአብሔርም ጋር ተነጋግረዋል። ዛሬ ቅዱስ ብለን የምናከብራቸው አባቶች ሁሉ ከእግዚአብሔር ጋር በጸሎት ተገናኝተዋል። እግዚአብሔርን ጠይቀውታል፣ መልሶላቸዋል። እግዚአብሔርን አግኝተውታል በጸሎት የሁሉ የሆነው በጸሎት። ስለዚህ ጸሎት ውስጥ እምነት ምንላል? ስንጸልይ በሃይማኖት እንጸልያለን። እንደው ልማድ ስለሆነብን ቅዳሴ ማርያም መድገም፣ ዳዊት መድገም፣ መልካ መልኩ መድገም ልማድ ስለሆነብን ብቻ ሆ ከእምነት ከውስጥ በቅዳሴ ማርያም ትርጓሜ መቅድም ላይ ምን ይላል መሰላችሁ? ቅዳሴ ማርያምን አባ ሕርያቆስ በቅዱስ ያሬድ እየነገረው ዜማውን ምልክቱን ካወጣለት በኋላ ወደ ታች ከኢትዮጵያ ወደ ደቡብ ደግሞ ማና መጣው ቢሉ ይላል። ማና መጣው ቢሉ አባ ሳሙኤል አመጣው። ይሄን ቅዳሴ ከልቡናው በሃይማኖት እየጸለየ መንደድ ሲሄድ ክንድ ከስንዝር ከፍ ብሎ በአየር ላይ ይዘልብ። ይህን ቅዳሴ ሲደግም አንድ ክንድ ተመልከቱ፣ ከምድር ከፍ ብሎ ይሄድ ነበር። ይሄ በጸሎት ነው የሚገኝ። ከልብ የሚጸለይ ጸሎት ይሄንን ዋጋ አለው። ሁለተኛው ደግሞ ልመና ነው። ጸሎት ውስጥ ልመና ነው። በጸሎታችን ውስጥ ከእግዚአብሔር የምንፈልገው አንኳኩ፣ ይከፈትላችኋል፣ ለምኑ፣ ታገኛላችሁ በተባለው ቃል ኪዳን መሰረት ከእግዚአብሔር የምንሻውን እንጠይቀዋል፣ እንለምናለን። ሶስተኛው ምስጋና ነው። በጸሎት ውስጥ ምስጋና መኖር አለበት። እግዚአብሔርን ምስጋና እንደውም በአቡነ ዘበሰማያት ከእምነት ቀጥሎ ምስጋና ነው የሚቀጥል። መጀመሪያ ስለተደረገልን ማመስገን አለ። ተመስገን ጌታ ሆይ ይሄ ስላደረግክልኝ ተመስገን። እኛ ጋር አይታችሁ እንደሆነ ችግራችን ስለሚበዛም እንደሆነ አላውቅም፣ ጸሎታችን በአብዛኛው ልመና ነው። ምስጋና የለብን። ተመስገን፣ ትናንት ስላሳደርከኝ ተመስገን የሚል የለ። እንደው ይሄ ቀርቶብኛል የሚል ብቻ ነው ያለ። ስለተደረገለት ነገር ያመሰግን። ድሮ ኢትዮጵያ ውስጥ ፖስታ ቤት ገና እንደተጀመረ አንድ ፖስታ ቤት የነበረ አራዳ ፖስታ ቤት የሚባል ታስታውስ ከሆነ አዲስ አበባ ውስጥ ይሄ ፒያሳ ያለው አሁንም አለ፣ አሮጌው ህንጻ እና ሰው ሁሉ ፖስታ በሚቀበለው እዛ ነው፣ ፖስታ በሚልከው እዛ ነው ይባል። በኋላ አንድ ሰውዬ መረረው፣ ገንዘብ አጣ፣ ቸግር አንድ ቦታ ሲማር እግዚአብሔር እኮ ብትጠይቀው ይሰጣል የሚል ትምህርት ይማል እና እንዴት አድርጎ እንደሚጠይቀው በጸሎት ስላልገባው ፖስታ አዘጋጀ። ይድረስ ለእግዚአብሔር። እኔ 100 ብር ቸግሮኛል፣ ስለዚህ እባክህ ላክልኝ ብሎ በደብዳቤ ጽፎ ፖስታውን አሽጎ የተቀባዩ አድራሻ ላይ ይድረስ ለእግዚአብሔር ብሎ የሰጪው አድራሻ ላይ የእሱን ጽፎ ፖስታ ቤት ከተተው። ፖስተኞቹ ሲያወጡ ተቀባይ እግዚአብሔር ነው ይላል። የት አግኝቶ ይዞ እንዲህ አይነት አድራሻው ግራም ያገባ ሲገኝ ወደ ኃላፊው ነው እና የሚቀርበው ፖስታ ወደ ኃላፊው ሰጡ። እንዲህ የሚደረ እግዚአብሔር ፖስታ የጻፈ ሰው አለ? እኛ እንዴት እናድርገው? በሉ እስቲ ይከፈት እናናነ ሲከፈት ይሄን እንጠይቅ። አሁን ይሄ ሰውዬ ይሄን ፖስታ ወስደን ቀዳደን ትራስ ውስጥ ብንከትበት በእግዚአብሔር ላይ ያለው ተስፋው ይመነምናል። ስለዚህ ባካችሁ ገንዘብ እናዋጣና እኛ በፖስታ አድርገን በራሱ አድራሻ እንለምን። ከዚያ እግዚአብሔር ሰጠኝ ብሎ ሲያመሰግን ብሎ ገንዘብ ሲሰበስብ 70 ብር ሆነ። እሱን በፖስታ አሸግና በአድራሻ ለ ደረሰው። ደስ አለው። ፖስታውን ከፈተው። ሲቆጥረው 70 ብር ተናደደ። በጣም የጠየቀው ወዲያው ደግሞ ሌላ ፖስታ አዘጋጀ። ይድረስ ለእግዚአብሔር። አንተ የላክልኝ ገንዘብ ደርሶኝ ግን ምን ዋጋ አለው?
የፖስታ ቤት ሰራተኛ 30 ብር ተነሳው ሰባው
እኛ ብዙ ጊዜ ስለቀረው ነገር ነው እናስበው። ጸሎታችን ሁሉ ልመና ብቻ ስለሆነ የተደረገልን ነገር አናስበው። ጤና አድርገልኝ ያልና ተመስገን። ሰው እኮ ስለተደረገለት ነገር ብቻ አይደለም ስላልተደረገለት ነገር እንኳን ማመስገን እኮ አይደለም። ቅድም ጧት የአስራ በኩራት ጸሎት ስንጸልይ ታስታውሱ እኮ ስላደረክልኝ ብቻ ሳይሆን ስላላደረክልኝ ነገር ሁሉ አመሰግናለሁ። ለምን ነው ስላላደረክልኝ የምናመሰግነው? ያላደረገበት ምክንያት ስለማናውቀው። አንድ ህፃን ልጅ ጥርሱ ያጠነከረ ህፃን ልጅ አጥንት ስጡኝ ቢል እናቱ አትሰጠው። እናቱ ይህን የማትሰጠው ልጇን ስለማትወድ አይደለም፣ ለልጇ ስለሚጎዳው ነው። ይጎዳዋል። ከመስጠቷ አለመስጠቷ ይጠቅመዋል። አንዳንዴ እኛም በህይወታችን የምንለምነው ስለማናውቅ አንዳንዴ ቅድም እንዳልኳችሁ የማይሰጠን ጊዜ አለ። ለምን ያውቃል። ሊቃውንቱ ለርእሴ እምርእሴ እስመ አንተ ትቀርቦ፣ ለእኔ ከእኔ በላይ አንተ ትቀርባለህ። ለእኔ ከእኔ እንኳ ከራሴ በላይ እግዚአብሔር ይቀርባል። ስለ እኔ የማላውቀው ብዙ ነገር አለ፣ ብዙ ነገር። አሁን ከዚህ ከወጣም በኋላ ምን እንደሚያጋጥም እናውቃለን። እግዚአብሔር ግን ያውቃል። ስለዚህ አንዳንዴ እኛ በስሜታዊነት፣ በእውቀት ማነስ፣ በእምነት ደካማነት የምንለምነው የማይጠቅመን ነገር አለ። ብዙ ባለትዳሮች ልጅ ባለመወለዳቸው ያማርራሉ እንጂ ተመስገናቸው። ማን ያውቃል እግዚአብሔር ለምን ልጅ ልጅ ቢሰጠን የምናማርርበት ምን ነው ባልሆነሩት የምንልበት ከሆነ እግዚአብሔር አለመስጠቱን ይመጣል። አንዳንዴ የምንገባበት ስራ የማይጠቅም ከሆነ ስራ ያዘገየው እንጂ አንዳንድ ጊዜ ጤነኛነት ፈልገን ጤና ሁነን የምንክደው ከሆነ ጤና ላይ ስጠች። በቃ ቅዱስ ጳውሎስ እኮ የተባለውን ታውቃላችሁ አይደለም? ታላቅ ሐዋርያ ነው፣ ብዙ ነገር የሰራ ሐዋርያ ነው፣ እግዚአብሔርን ፊት ለፊት ያነጋገረ ሐዋርያ ነው። ነገር ግን በሁለተኛ ቆሮንቶስ ምዕራፍ 12 ላይ እንደገለጸልን እስከ ሶስተኛው ሰማይ ድረስ ተነጠፈ፣ ሰው ሊሰማው የማይችለውን ትልቅ ነገር ሰማሁ አለ። ነገር ግን በመገለጥ ታላቅነት እንዳልታበይ የስጋ መውጊያ የሚጎስመኝ ሰይጣን ተሰጠኝ። ቅዱስ ጳውሎስ እኮ በጨርቁ ራፊ ሰይጣን የሚያስወጣ ነው። ጳውሎስ መጣለ ሲባል ሰይጣን በርግጎ ነው። ከልብሱ ቆርጠው ሲጥሉበት ድውያን ይፈወሳሉ። እንዲህ አይነቱን ጳውሎስ ታላቁን ሐዋርያ ጎንጎኑን የሚወጋ ሰይጣን ነበር። ጎንጎኔ የሚወጋ ሰይጣን ተሰጠኝ፣ ጌታ ሆይ እባክህ ከዚህ ጎን ጎኔ ከሚወጋ ሰይጣን አሳርፈኝ ብዬ ሶስት ጊዜ ለመንኩት ይላል። ጌታ ግን ጸጋዬ ይበቃል ተወው አለኝ። እንዲህ ሊል ይችላል እኮ እግዚአብሔር። ተውት በቃ ይመማችሁ፣ ተውት። ጸጋዬ ይበቃል፣ ኃይል በድካም ስለሚገኝ ቶ ምን አለ እግዚአብሔር ፊት ብትሰጠኝ፣ ምን አለ እግዚአብሔር ስልጣን ብትሰጠኝ፣ ምን አለ እግዚአብሔር እንዲህ ብትሰጠኝ፣ ምን አለ እግዚአብሔር እንዲያ ብትሰጠኝ ስንል ተው፣ ጸጋዬ ይበቃል። ለአንዳንዶች ጨጓራ በሽታ፣ ለአንዳንዶች የራስ ምታት፣ ለአንዳንዶች የጎኑ ጋር፣ ለአንዳንዶች ሌላ ነገር ተሰጥቷቸው ይሆናል። ያን ጊዜ ሰዎች ምን ይሉታል? ጻድቃኔም ጸበል ሄድኩኝ፣ እንጦጦም ጸበል ወጣ፣ ዮሐንስም ተጠሙ። አይ እግዚአብሔር ትቶኛል። ተው ተብላችሁ እስከሆነ በቃ ጸጋዬ ይበቃል። ጳውሎስ እኮ ነው እንዲህ የተባለው፣ መዶሻ የተባለው፣ ብርሃነ ዓለም የተባለው ጳውሎስ እኮ ነው። ተወው ጸጋዬ ይበቃል። በቃ ጸጋዬ ይበቃል። ብዙ አባቶቻችን ገድል ስናረግ ድውያንን ይፈውሳሉ፣ ሙት ያስነሳሉ፣ ጎባጣ ያቀናሉ። እነሱ ግን አልፎ አልፎ በህመም እያሉ ነው ጊዜ ያ የበረከት ነው። ብዙ አይነት ደዌ አለ። ደዌ ዘመቅሰፍት አለ፣ ደዌ ዘእሴት አለ። ዋጋ የሚያሰጥ ደዌ አለ፣ በመቅሰፍት የሚመጣ ደዌ አለ። ኦዚያን እንደተቀሰፈው፣ ሄሮድስ በጥብ ተበልቶ እንደሞተው ያለው በመቅሰፍት የሚመጣ ለበረከት ለዋጋ የሚሰጥ ደግሞ እንደ ኢዮ እንደ ጳውሎስ ያለው ደዌ ደግሞ ለበረከት ለዋጋ ይመጣል። ስለዚህ ማመስገን አለ። ስለተደረገልን ነገር ብቻ አለ ስላንተ ተመስገን። አንድ ሰውዬ መኪና ገጭቷቸው ይባላል። አንድ እግራቸውን ተቆርጦ ሆስፒታል ተኝተው ተመስገን 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 ይላሉ። ጓደኛቸው ተበሳጭቶ እግዚአብሔር ግርህን ከመቁረጥ በላይ ምን እንዲያደርግ ነው አንተ ተመስገን የምትለው አለ። አንደኛው እንደቆረጠ ሁለተኛው ቢቆርጠው ስማን ይዞበት ነበር አለ። እኛ ሁልጊዜ ይህን አናስበው። ለዚህ ነው ስላልተደረገልን ስለማናውቀው ስለምናውቀው ብቻ አለ ስለማናውቀው አንዳንዴ ችግር ገጥሞን ከችግር ስንወጣ፣ ለምሳሌ መኪና ተጋጭተን ከተጋጨው መኪና በጤና ስንወጣ ነው የምናመሰግነው። ባለመጋጨታችን እኮ አናመሰግን። አሳልፎት ከሆነስ እግዚአብሔር የማላውቀው ነገር እኮ አለ አንተ ያሳልፍክልኝ ብሎ ማመስገን ያስፈልግ። የጸሎት አንዱ ክፍል አራተኛው ይቅርታ ነው፣ ንስሐ። ጸሎት፣ ይቅርታ፣ ንስሐ አለበት። እኛም የበደሉንም ይቅር ማለት የተበደልነውንም ይቅርታ መስጠት። ሰው በይቅርታ መንፈስ የማይጸልየው ጸሎት አይደርስም። አንድ በርሜል ሙሉ ወተት ጠብታ ቆምጣጤ ቢጨምርበት ምን ይሆናል? ምን ይሆናል? ይበጣጠሳል። ሰው እድሜውን በሙሉ እየጸለየ ቂም የሚቋጥር ከሆነ እንደዚህ ወተት ነው። ምንም አይጠቅም። እንዳንድ ሰዎች ጸሎተኞች ናቸው ግን ይቅርታ መጠየቅ አይፈልጉም። ይቅርታ ደግሞ ሲጠየቁ አንተን ነገርማ መቃብሬ ላይ አቆም ነው። ምን ዋጋ ነው ጸሎት? ጸሎት ምን ዋጋ ነው? ምን ብለን እንጸልይ? ያለ ፍቅር እንዴት ይጸልያል? ፍቅር የሌለው ጸሎት እኮ ምንም አይጠቅም። ተጣልካል፣ ተባልካል፣ ተቀያይመን፣ በሰው ቂም ይዘን፣ ሞቱን እየተመኘን ምን ጸልየው? ጸሎት እኮ ከጸሎት አይቆጠርም። ጸሎት በፍቅር ነው የሚጸልየው። በፍቅር በመውደድ አይደለም። መልካም ያደረጉልን ሰዎች ጠላቶቻችሁን እንኳ ውደዱ፣ የሚያሳድዷችሁን ሰዎች መርቁ። መውደድና መዋደድ ይለያያሉ። ብዙዎቻችን ስለ መዋደድ ነው የምንጨነቀው። ሌሎች ሰዎች እንዲወዱ ነው የምንጨነቀው። እንዲህ ብናደርግ ይወዱናል፣ እንዲህ ብናደርግ ያከብሩናል፣ እንዲህ ብናደርግ ገሌ ስለ እኔ ጥሩ አመለካከት ስለ ሰው አትችሉም። ሰዎች እንዲወዷችሁ አትጭነው፣ እናንተ ለመውደድ ትጭነው። የሰውማ መውደድ በሰውየው ጭንቅላት ውስጥ እኮ ያለ ነው፣ በፈቃዱ ያለ ነው። ሰውን እኮ ምንም ልታረጉት አትችሉ። እናንተ ግን ውደዱ፣ ሰውየውን ውደዱት። እሱ ከወደዳችሁ እሰየው፣ ካልወደዳችሁ መቅሰፍቱ በራሱ ያለ። ወደ አንዲት ከተማ ግቡ አለ ጌታ። ሰላም ለዚህ ቤት ይሁን በሉ። ሰላማችሁን ቢቀበል ሰላማችሁ በቤቱ ያድርለታል። እምቢ ቢላችሁ የጫማችሁን ትቢያ አራግፋችሁ ሂዱ፣ ሰላም ወደ እናንተ ይመለሳለን። እኚህ ሰውየው ሰላማችሁን ካልተቀበላችሁ እናንተ ሰላም አታገኙ አልተባለ። በቃ እናንተ ለመውደድ ሰው ይቅርታ እንዲጠይቃችሁ አትፈልጉ። እናንተ ይቅር በሉ። ይቅርታ ሁለት ነገር ነው። አንደኛ የይቅርታ ልቡና ማግኘት ነው። ሁለተኛ የይቅርታ ስነ ስርዓት። መጀመሪያ ይቅር ባይ ልቡና ያስፈልጋል። ይቅር ባይ ልቡና ማለት መጀመሪያውኑ ቢበደል ይቅር ለማለት ቢበድል ይቅርታ ለመጠየቅ የተዘጋጀ ልቡና። አሁን ብዙ ጊዜ ሀገር ሽማግሌዎች፣ እናቶችም አባቶችም ሰዎችን ለማስታረቅ ሲሄዱ ከባዱ ነገር የይቅርታ ልቡና የለውን ሰው ማስታረቅ ነው። ትመክሩ ካላችሁ በዚህ በዚያ በዚህ እሻይ ነው። ለምን እሻይ ነው? መጀመሪያ ይቅር ባይ ልቡና ይሉ። መጀመሪያ እንጨት እሳት ውስጥ ብትከቱት ይቃጠላል፣ ይነዳል፣ ከሰል ይሆናል፣ አመድ ይሆናል። ብረት እንጨት ውስጥ እሳት ውስጥ ብትከቱት ይነዳል፣ ቀይ ይሆናል፣ ይቀልጣል። ከዚያ በኋላ በመዶሻ ተቀጥቅጦ ቢላዋ ማጭድን ሌላ ነገር ይስተካከል። መጀመሪያውኑ እንጨት የሆነውን ነገር እንቀጥቅጥህና ቢላዋ እናርግብቱ ነው። ቢላዋ ለመሆን ለመቀጥቀጥ እንደ ልብ ቅርጽ ለማውጣት ብረት መሆን አለበት። የእኛ ልቡና ለይቅርታ ካልተዘጋጀ ሺህ ሽማግሌ ቢሰበሰብ ይቅር መበበላቸው። አገራችን ታሪክ የይቅርታ ታሪክ በጣም ጥቂት ነው ያለ። የመገዳደል ታሪክ አለ፣ የመበላላት ታሪክ አለ፣ የመከሳሰር ታሪክ አለ። የይቅርታ ታሪክ ግን በጣም አጼ ምኒልክና ንጉሥ ተክለ ሃይማኖት እምባቦ በሚባል ወለጋ ውስጥ በነበረ ከተማ ውጊያ ነበር።
እንባቦ ጦርነት ግዜ በጣም የንጉስ ተክለ ሃይማኖት ጦር በኃይል ለቷል። እንደው የምኒልክ ጦር ሊሸነፍ ጥቂት ነበር የቀረው። በጣም በኃይለኛ በጭካኔ ነበር። ግን መቼስ መጨረሻ ላይ ንጉስ ተክለ ሃይማኖት ቆስለው ተያዙ። ምኒልክ አንድ አዋጅ አስተላልፎ ነበር። በምንም መልኩ የንጉስ ተክለ ሃይማኖትን ስታገኝ እንዳትገድል፣ የንጉስ ተክለ ሃይማኖትን ጦር ካገኝ እንዳትገድል ማርክ ነው። ማረኩ አመጡ። ንጉሱን በይቅርታ ስሜት ቁስላቸውን እሳቸው ራሳቸው እየጠረጉ በጨው እያጠቡ ዘይት እያደረጉ በራሳቸው በቁሉ አስቀምጠው መኳንንቶቻቸውን ነስቶ ከሚበሉት እያበሉ እንጦጦ ነበረና ዋና ከተማ ይዘዋቸው መጡ። እዚያ ለብዙ ቀን ቁጭ አድርገው የእሳቸውን አስተማሚ መድበው የእሳቸውን አገልጋዮች መድበው የንጉሱ ቁስል እንዲድን አደረጉ። አንድ ቀን ቡና ተፈልቶ ሲጫወቱ አንድ ጥያቄ ተነሳ ይባላል። እንደው ያን ቀን እኔ እናንተ እንደማረኩ ብትማርኩኝ ነው ምን ታረጉ ነበር? እስቲ እውነት የእውነቱ እንነጋገር። ከዚያ ብዙዎቹ አይ ንጉስ እንደው እውነት እንነጋገር ከተባለ እንገሎት ነው፣ እኛ በጭካኔ ነው የተዋጋ ነው እና አይቀርም ነው። እኔ ግን መጀመሪያውኑ ለመማረክ እንጂ ለመግደል አልሄድኩም እና ማረኳቸው። ታዲያ ከእኔ ይቅርታ ከእኔ ምህረት ከእናንተ ጭካኔ የትኛው ይሻላል ብሎ ጠየቁ። አንድ ወታደር ተነስቶ ምን አለ? ሲዋጉ ጭካኔ፣ ሲማርኩ ምህረት ያስያል። ይሄ በታሪካችን የረሳነው ነገር ነው። ሰው ሲዋጋ ሊጨክን ይችላል፣ ከድል በኋላ ግን ምህረት ነው መስሎ። እኛ በታሪካችን ውስጥ ከድል በኋላ መግደል ነው፣ ከድል በኋላ ማሰር ነው፣ ከድል በኋላ ማጥፋት ነው። ይሄ ወታደር የመከረው ምክር ነው የሚጠቅመው። ልክ ነው፣ ሲዋጉ ጭካኔ ያስፈልጋል። ኢትዮጵያውያን በአድዋ ጦርነት ከጣሊያን ጋር ሲዋጉ በጭካኔ ነው የተዋጉ። ጣሊያንን ከማረኩ በኋላ ግን ግደለዋል። እንደውም ተንከባክበው በደንብ ተንከባክበው ወደ ሀገራችን እንሂድ ሲሉ ሸኝተው ነው ይለው። ሲዋጉ ጭካኔ ግን ሲያረጉ ምህረት ማለት ነው። የይቅርታ ልብ ነው ይሄ። ከይቅርታ ልብ የሚመነጭ ነው እንጂ ድንገት ይመጣል፣ ድንገት በሽማግሌ ይመጣል። የይቅርታ ልብ እንዲኖረን እባካችሁ እንጸል። የሃይማኖት አባቶች የይቅርታ ልብ እንዲኖራቸው ኑሮ፣ የፖለቲካ መሪዎች የይቅርታ ልብ እንዲኖራቸው ኑሮ፣ የአገር አስተዳዳሪዎች የይቅርታ ልብ እንዲኖራቸው ኑሮ፣ የኮሚኒቲ መሪዎች የይቅርታ ልብ እንዲኖራቸው ኑሮ እንዲህ ተባልተን ተናቅተን አናልቅም ነበር። ግን የይቅርታ ልብ ለጠብ ሁሉም ሰው የተዘጋጀ ዝግጁ ትንሽ ነገር ካገኝ ለመቀየር እኔ በጣም ይገርመኛል። ለመቀየር በጣም ዝግጁ ነው። በጣም ሁሉም ሰው ዝግጁ ሆኖ ነው የሚጠብቀው። ዝግጁ ለምሳሌ አንድ ሰው ወዳጁ ነው፣ ጓደኛው ሰርግ እንደደገሰ ሰምቷል። ቁጭ ብሎ ግን እስኪጠራው ያደራል ወይ ይጠራኝ ይሆን ወይስ ያልፈኝ ይሆን ብሎ ለመቀየር በድንገት ተጠራው እግዚአብሔር አወጣው እንደው እንዲህ ባያደርግ ነው ብሎ ልቀየመው ነበር። ለምን ለመቀየም እንዘጋጃለን? ሰውየውን ለምን አናስታውሰው? ሰው አይደል ይረሳል እኮ። አንተ ወዳጄ ሰርግ ልታደርግ ነው አሉ በአጠራኝ እመጣለሁ ብንለው ምን አለ? ምን ይጎዳል? እንዲህ በአንድ ሁለት አረፍተ ነገር የምንፈታውን ጦር የምንፈታውን ጠብ ቁጭ ልናለ። ከዛ ልክ ሰውየው በድንገት ከረሳ በቃ ቆይተን ሰርጉ ካለፈ በኋላ እናገኘው። አይ ታዘብኩ ምን ነው ሳጠረ እንዲህ ከምንድን ምን አለቀን ብን ይሄ የሚያሳየው የቅያሜ ልቡን አለን ማለት። መጀመሪያ ለመቀየም የተዘጋጀ ለመጣላት የተዘጋጀ እንዲህ ብለኝ እንዲህ ይጣለዋለሁ ሰው ሁሉ እኮ። እኔ አሁን በየጭንቅላታችን እንደው መሳሪያ ስለሌለ እንጂ ቢፈተሽ እንዲህ ቢሉኝ እንዲህ እላለሁ፣ እንዲህ ቢሉኝ እንዲህ እላለሁ። ይሄ ምን ሰው ብዙ የተዘጋጃለ እንዲህ ቢለኝ እንዲህ እላለሁ ብሎ የሚናገር እንጂ ሰው እንዴት በድንገት ያመጣዋል? እኔ አሁን ብዙ ሰው ሲናገር ስሰማው ከፋይሉ ውስጥ ካላወጣው በቀር በድንገት ይመጣ ንግግር አለም እኮ አለ ማለት ነው። ለጠብ የተዘጋጀ አለ ማለት ነው። ለመቆራቆስ የተዘጋጀ ለመቀየም የተዘጋጀ የይቅርታ ልቡና ማለት እኮ ሰው ሳያስታርቀን ይቅር ለማለት ሰውየው ሲሳሳት እየሰማ ነው ይቅር ለማለት ነው። ሞክ ታረቁ ስንባል ብቻ ኳለ ለምሳሌ እኔ እዚህ ቦታ ወጥቼ እናንተ ኔ የሚያስቀይም ቃል ብናገር ከማኩረት ይልቅ አይ ይሄ ሰው ሳያውቀው ሊሆን ይችላል፣ ተሳስቶ ሊሆን ይችላል፣ ሰይጣን አሳስቶት ሊሆን ይችላል፣
ደካማ ሆኖ ሊሆን ይችላል ብሎ እዚያው በዚያው ይቅር ብሎ ማለፍ ማለት ነው። ይቅርታ ብሎ ማለፍ ይቅር ብሎ ማለፍ ሰውየው ከሚያደርገው ነገር የሚያስቀይም ነገር እንኳን ቢያደርግ ይቅር ብሎ ማለፍ።
እኔ አገር ቤትም እዚህ እንኳን ብዙ ማለይ አገር ቤት የማይዋን ተባለ ሰው በአንድ መንገድ ላይ ሲሄድ ያ ሰውየው ወይ ሀሳብ ውስጥ ሆኖ ወይ ሳያይ ቀርቶ ወይ ሳይሰማ ቀርቶ ወይም ደግሞ ደካማ ሆኖ ሰውየውን ሰላም ሳይለው ሊያልፍ ይችላል። ያየው አለ እኮ እልፍ ካለ በኋላ አይ እገሌ እኮ ዘግቶኛል እሱ ሰላም አላለ አንተ ብትለው ምን አለ ዘግቶኛል ብሎ የኃጢአት ሪፖርት ከማቅረብ እኔ ብለውስ ለ አንተ ዘግተህ ይታሰበው በእና ለናነ እንዴት ነው ብለው አለቀ በቃ ጉዳዩ ያለቀ። ይሄ ነው የይቅርታ ልብ ማለት። እኛ ግን ለማቆረፍ ዝግጁ ነው ሰው ሁሉ በሁለት ጣቱ ነው በተለይ ማውጭ ሀገር ሰው ሁሉ ቆዳው ሱስ ሆኖ ነው ያየው። ትንሽ ከወቁ በቃ ቱግ ለማለት ጫው ላይ ላክ ትግስቱ ማንንም ምን እንዲነካበት አይፈልግም። አም ተጠባብቆ ነው እንደ ፖዚቲቭ እና ፖዚቲቭ ማግኔት ያለው ትንሽ ካሉ ቱግ ምንም ማንንም አያልፍ ይቅርታ ልብ ማንንም አያልፍ። ስለዚህ እስቲ ኢትዮጵያ አንድ ድር 100 ዓመት ይቆየ 200 ዓመት የቆዩ ድሮች አሉ። እኔ እዚህ ሀገር 50 ዓመት 40 ዓመት 20 ዓመት የቆየ ብቻውን ሳይወልድ ሳይዋለድ የኖረ ኮሚኒቲ አላየ። አንድ ዓመት አንድ ኮሚኒቲ መሰረታል አንድ ከተማ ውስጥ፣ ሁለተኛ ዓመት ሁለት ይሆናል። ሊቀመንበሩና ምክትሉ ሲጣሉ ሁለት ኮሚኒቲ ይኖራል። በሚቀጥለውም አሁንም ምክትሉና ሊቀመንበሩ ሲጣሉ ሁለት ይሆናል። አንድ ሁለት አራት 16 64 እያለ ይሄ አሜባ እንደሚባዛ ተባዝቶ በቁጥራችን ልክ ነው። ለመጣላት ዝግጁ ስለሆነ ለመስማማት እኮ ስለማለት ነው። እኛም ራሱ የተጣሉትን ሰዎች ተስማሙ ተፋቀሩ አይደለም የምንላቸው። እኔ የዚህኛው ወገን ሆናለሁ ገሌ የዚህኛው ወገን ይሆንና በለው ነው ምን እናራግበዋለን። አበበ እኮ ሊሞት ብሎ ሰውዬው ሲናገር ሞተ ብሎሃል ምን ማለት እንደሆነ አልጨረሰውም ፈርቶ ሞተ ብሎሃል ብለን እናወራ ገሎሃል ብለን እናወራ። ይሄ የይቅርታ ልብ ሳይኖር እንዴት ነው የምንጸልየው? ካህናቱስ እንዴት ነው የሚጸልዩት? ዲያቆናቱስ እንዴት ነው የሚጸልዩት? ምእመናኑስ እንዴት ነው የሚጸልዩት? እንደው እንዴት ነው የምንጸልየው? ጸልየን እግዚአብሔር አሰማለ ለምን እንላለን? መች ጸለይ ሰው እኮ በቂም ውስጥ ነው በጠብ ውስጥ ነው ሊጸለይ እያለቀሰ ወንድሙ ሲበድለው እያለቀሰ ወንድሜ ባያውቅ ነው እንጂ አይበድለኝም ነበረ እያነባ እያዘነ በወንድሙ ጥፋት እንዲኮኑም የሚጸለየው እኮ ቅዱሳን ያላቸው አባቶቻችን ሁሉ በዚህ ነው እኮ ለድነት የበቁትና ትልቅ አምሬ ሰው በይቅርታ እየበደሏቸው። ዮሐንስ ሐጺር ይባል ታላቅ አባት ነበር። ቁመቱ አጭር ስለነበረ ነው ዮሐንስ ሐጺር። አንድ አገልጋይ ነበረው። ይሄ አገልጋዩ ሌባ ነው። ከገዳ ለሱ የሚመጣለትን ድርጎ ግማሹን ይበላል። መንገር ትንሽ አስተርፎ ይሰጠዋል። ዮሐንስ ግድግዳ ሳይመክተው ተራራ ሳይመክተው የተደበቀውን ሁሉ የማይጸጋ ነበረው። ያየዋል ግን ዝም አለ። ዝም ሲለው ጊዜ ባሰበትና ጭራሽ ሁሉንም በልቶ ዛሬ ምግብ አልደረሰ ይሄ ሁሉ አሳለፈው። በመጨረሻ እለተ ሞቱ ሲደርስ 7 አክሊል ከሰማይ ሲወርድለት አየ። ጌታ ሆይ ምን ሰርቼልህ ምንስ አድርግልህ ነው ይሄን ሁሉ አክሊል የሰለምከኝ ብሎ ጠየቀ። ዮሐንስ ከሁሉም በላይ የዚህ የደቀ መዝሙርህን ኃጢአት ሸፍነህ ሳታማርህ አንድ ቀን እንኳን ሳትረግመው ታግሰ በመኖር ነው ይሄን የሚሰጥን ደስ ሳለውና ያን ደቀ መዝሙርና ና ብሎ ጠራው። መጣ እጅህን አምጣ እጁን ሰጠው። እጁን እያገላበጠ መምህሬ እኔ አንተን የተባረኩ እጆች ልሳም እንጂ አንተ የኔን እጅ ለምን ትስማለህ? እነዚህ እጆችህ ባይሰሩቁ ኑሮ ሌላ ሌላ ነገር ነው። ይሁን ባክሊል ያገኘሁት እነዚህ እጆች በመሰረቃቸው ጠቀምተኝ እያለ ብትባርኩስ ለካ ተጎድቻለሁ ብሎ ዮሐንስ ካረፈ በኋላ ሁለት መንታ ዛፍ ጋር ሄዶ አንዱን እጁን ከአንዱ ዛፍ
አንዱን እጁን ካንዱ ሰዓት አስሮ ሰባት አመት ሙሉ እጁ ተገንጥሎ ክንፍ እስኪያወጣ ድረስ ጸለየ።
እኔ ይቅርታ ልማለት
እየበደለ እያዩ ግን ይቅርታል ሳይጠየቁ ሽማግሌ ሳይገባ እባክህ ይቅር በል ሳይባል ውስጥ እዚያው እየተበደሉም እያስተሰረዩም መሄድ እየተበደሉም ይቅር እያሉም መሄድ እየተጠቁ ግን ይቅር እያሉ ሁለቱንም አንድ ላይ ማስኬድ ይሄ ነው የይቅርታ ልቡና። አቡነ ዘበሰማያት ያስተማረን ሰው በዚህ ልቡና ነው መሰለ ያለ ጸሎቶቻችን ሁሉ ይሄ ቅዳሴ ላይ ታችሁ ከሆነ ስለሚበድሉ ሰዎች ሁሉ እንጸልያለን። ስለጠፉ ሰዎች እንጸልያለን። ስለ ሁሉም አይነት ሰዎች ነው የምንጸልያለን። ለምን?
ጸሎት ፍቅር ነው። ጸሎት
አባቶቻችን ስላሳደዷቸው ሰዎች ጸልየዋል። ቅዱስ እስጢፋኖስ ታስታውስታላችሁ አይደለ? በድንጋይ ሲወግሩት አቤቱ የሚያደርጉትን አያውቁምና ይቅር በላቸው። የሚያደርጉትን አያውቁም። ስለማያውቁ ነው ሊቃውንቱ ይሄ ሲተረጉሙ ምን ይላሉ? ዮሐንስ እስጢፋኖስ እኮ ጌታ ሆይ እየበደሉኝ ነው፣ እየገረፉኝ ነው፣ እየወገሩኝ ነው፣ ቢሆንም ይቅር በላቸው አይደለም ያለው። እነዚህ ሰዎች ኃጢአት የሰሩበትን የማያውቁትን ምክንያት ጭምር ነው የሰጣቸው። እሱ ጌታ ሆይ አትቀየማቸው ስለማያውቁ ነው ብሎ እሱ ራሱ ምክንያት ፈልጎ ለድርጊታቸው ምክንያት ሰጥቶ ነው እኮ ያቀረበልን። ስለማያውቁ ነው እንጂ ቢያውቁ አያደርጉትም ነበር ብሎ። ይሄ ነው ትልቁ የይቅርታ ችሎታ። አንድ ሰው የሆነ ነገር ሲያደርግ ለምሳሌ ድግስ ደግሶ ሳይጠራ እንደው ቢስተው ነው እንጂ ቢረሳው ነው እንጂ ጠሪ ስለሚያሳስት ነው እንጂ ወንድሜ ማን አይረሳኝም ብሎ ለሰውየው ኃጢአት ምክንያት መስጠት። ታመን ባይጠይቀን ባይሰማ ነው እንጂ ቢሰማማ ፈጥኖ የሚመጣው እሱ አይደለም እንዴ ብሎ ለሰውየው ደካማነት ምክንያት መስጠት። ወይም አንድ ነገር ቢያስጠይበን እንደው ሰይጣን አሳስቶት ነው እንጂ ሰይጣን ባያሳስተውማ ወንድሜ እንዲህ አያደርግም ብሎ ለሰውየው ደካማነት ምክንያት መስጠት።
የይቅርታ ልቡና ማለት ነው። ጸሎት በዚህ ነው የሚጸለየው።
አምስተኛው ተስፋ ነው።
ጸሎት ተስፋ ተስፋ። ቅዱስ ጳውሎስ ቅድም ነገርኳችሁ በዕብራውያን 11 ላይ ይህን ነገር እምነት ተስፋ የምናደርገውን ነገር የሚያስረግጥ ነው።
እንሄዳለን። ለአጭሩ እድሜያችን ለምንጨነቃለን፣ ለምንጣላለን፣ ለምንባላለን። እዚህ መከራ ቢገጥመን የሰላም፣ እዚህ ጦርነት ቢገጥመን የፍቅር አገር አለን ብሎ በእግዚአብሔር ተስፋ ማድረግ ነው። አቡነ ዘበሰማያት እነዚህ አምስቱን ይዟል። እንግዲህ ጸሎት ሁሉ ቅዳሴ ማርያም ይባል ቅዳሴ ማርያም ቢባል መልካመልክ ቢባል ሰዓታት ቢባል እነዚህ አሉት አምስቱን ነገሮች ያልያዘ ጸሎት ነው። ጸሎት ሁሉ ከዚህ ከአምስቱ ያወጣል። አቡነ ዘበሰማያት ጸሎት ብቻ ሳይሆን የጸሎት ፎርሙላም ነው ያልኳቸው። እንዲህ ጸልዩ ማለቱ ስትጸልዩ ሃይማኖት ይኑራችሁ፣ ስትጸልዩ ምስጋና ይኑራችሁ፣ ስትጸልዩ ልመና ይኑራችሁ፣ ስትጸልዩ ፍቅር ይቅርታ ይኑራችሁ፣ ስትጸልዩ ተስፋ ይኑራችሁ ማለት ነው። አሁን ወደ አቡነ ዘበሰማያት ወደ ራሱ እንግባ። በሰማያት የምትኖር አባታችን ሆይ አይደለም እንደው ስንጀምር አባታችን ሆይ በሰማያት የምትኖር ይሄ ሃይማኖት ነው። አባት ብለን መጥራት የቻለው ልጆች በመሆናችን በአርባ በሰማንያ ቀናችን ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ በመጠመቃችን አባ አባት የምንልበትን ስልጣን አግኝተናል። በብሉይ ኪዳን እግዚአብሔር አባት ብለን ልንጠራው አንችልም ነበር። አምላካችን፣ ጌታችን፣ ንጉሳችን ብቻ ነበር ማለት የምንችለው። አሁን ግን ከድንግል ማርያም ተወልዶ አባት እንድንል አደረገ። አውግስጢኖስ ሊቁ ይህን ሲተረጉም ወደ ወንድሞቼ ሂደሽ እንዲህ በያቸው ያለውን ሲተረጉም ወንድሞቼ አለን ወንድሞቼ አለን እኛ የእሱ ወንድሞች ከሆነን ይላል። እናቱ እናታችን ናት፣ አባቱ አባታችን ነው ማለት ነው። እሱ ወንድሞቼ ብሎናልና እኛ የእሱ ወንድሞች ከሆነ የእሱ እናት እናታችን ናት። ስለዚህ እናቱን እናት እንላለን፣ አባቱንም አባት እንላለን። አባ አባት ብለን የምንጠራበት ስልጣን ሰጠን። ይሄ አባታችን ሆይ ምንለው ለሰው ብዙ አይነት አባት አለው። የቀለም አባት አለው የሚያስተምር የንስሐ አባት አለው የሚናዝዝ ሰማያዊ አባት አለው እግዚአብሔር የክርስትና አባት አለው በሃይማኖት የሚያስተምር ለዚህ ሁሉ አባቶች ናቸው። ከዚህ ሁሉ የሚበልጠው አባት ሰማያዊ አባት ነው። አንዳንድ ሰው አባቴ ሞተብኝ እናቴ ሞተችብኝ እህት ወንድሞቼ ሞቱብኝ ብሎ ያዝና ይቃውንት ግን ምንድን ነው የሚሉት? ሰው አባቴ ሞተብኝ ብሎ ማዘን የለበትም። ምድራዊ አባት ቢያጣ ሰማያዊ አባት እግዚአብሔር አለው። እናቴ ሞተችብኝ ብሎ ማልቀስ የለበትም። ምድራዊ እናት ቢያጣ ሰማያዊ እናት ድንግል ማርያም አለችው። ዘመድ ወዳጅ የለኝም እህት ወንድም የለኝም ብሎ ማልቀስ ማዘን የለበትም። በምድር ዘመድ ወዳጅ ቢያጣ ከዘመድ ሁሉ የሚከብሩ ሰማያውያን ዘመዶች ቅዱሳን መላእክት ጻድቃን ሰማዕታት አሉት ነው። ስለዚህ አባታችን ሆይ ይሄ በሃይማኖት ምንድን ነው? በሃይማኖት ቃል ለመስጠቀም እግዚአብሔርን አባት ማለት ነው። በሰማያት የምትኖር ይሄ ትልቅ እምነት ነው። በሰማያት የምትኖር ስንል እግዚአብሔር ስለ ክብሩ ስለ ስልጣኑ ሰማያት መገለጫው ናቸው እንጂ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው፣ የምትሰሩልኝ ቤት ምን አይነት ነው እንዳለው ማለት ነው። እግዚአብሔር በሰማይ አይወሰን፣ ንጉሥ በቤተ መንግስቱ ይወሰናል። እኛ በየቤታችን እንወሰናል፣ እግዚአብሔር ግን አይወሰን። ከአጽናፍ አጽናፍ የመላ ነው። አባ ሕርያቆስ በቅዳሴው ለመለኮት ወርድና ቁመት ፊትና ኋላ የለውም፣ ይህንን ያህላል፣ ይህንን ይመስላል አይባልም፣ በዓለም ላይ የመላ ነው ብሏል። እግዚአብሔር ምሉ በኩል ይሄ እዚህ ቦታ አለ እዚህ ቦታ የለም አይባልም። እግዚአብሔር ሁሉም ቦታ አለ። እግዚአብሔር በመዝሙር 138 ላይ ልበ አምላክ ዳዊት አምላክ ከመንፈስ ወዴት እሄዳለሁ ከፊትስ ወዴት እሸሻለሁ? ወደ ሰማይ ቦታ አንተ በዚህ አለ፣ ወደ ምድርም ወርድ አንተ በዚህ አለ። እግዚአብሔር የሌለበት ቦታ የለም። ስለ ክብሩ ግን ስለ ንጉስነቱ ግን በሰማይ አለ ነው። ሰማይ ምንድነው? የእግዚአብሔር መንበሩ ማለታችን ነው እንጂ ይሄ ምን አይባል። በነገራችን ላይ ሶስት አይነት ሰማያት አሉ። ሶስት አይነት ሰማያት፣ የመጀመሪያው ይሄ ህዋውን ሰማይ ይለዋል። የሰማይ ወፎች ስንርሱ ማለት ሰማይ ያለው ህዋውን ነው፣ የሰማይ ወፎች። ሁለተኛ ጠፈሩን ሰማይ ይለዋል። የሰማይ ከዋክብት ስንርሱ ማለት በጠፈር ያሉ ከዋክብት ነው። ሶስተኛ ደግሞ ዓለመ መላእክትን እግዚአብሔር በስልጣኑ የሚገለጥበት ቦታ ሰማይ ነው። አባታችን ሆይ በሰማያት የምትኖር ስንል ማለት ነው። እሱ ማለት አባታችን ሆይ ብሎ በሰማይ የምትኖር አይደለም ያለ፣ በሰማያት። ሰማያት ብዙ ናቸው። ሊቃውን ሰባት ሰማያት አሉ የእግዚአብሔር የክብሩ መገለጫዎች ነው። ሰባት ሰማያት ጽራርያም መነበረ መንግስት ሰማይ ውዱድ፣ እነዚህ ሶስቱ የእግዚአብሔር የክብሩ መገለጫዎች ናቸው። ጽራርያም እንደ ጣራ፣ መነበረ መንግስት እንደ ዙፋን፣ ሰማይ ውዱድ እንደ ምድር ሆኖ እግዚአብሔር ለቅዱሳኑ የሚገለጥበት ለኢሳይያስ በዚያ ተገልጧል፣ ለዳንኤል በዚያ ተገልጧል፣ ለኤርምያስ በዚያ ተገልጧል፣ ለሕዝቅኤል ተገልጧል። በኋላኛው ዘመን ለነ ቅዱስ ጳውሎስ ለነ ዮሐንስ አቡቀለምሲስ በዚያ ተገልጧል። በገድል በድርሳናት ለብዙ ቅዱሳን በዚያ ተገልጧል። እግዚአብሔር እነዚህ ሶስቱ የእግዚአብሔር የክብሩ መገለጫዎች። ከዚህ አራተኛ መንግሥተ ሰማያት። መንግሥተ ሰማያት እኛ ሁላችን በዳግም ምጽአት ከፍርድ በኋላ እሱ ቢፈቅድልን የምንወርሳት ናት። ከዚያ ቀጥሎ ሶስት ሰማያት ኢዮር፣ ራማ፣ ኤረር። እነዚህ ደግሞ ዓለመ መላእክት ይባላሉ። በሶስት ሰማያት በአስር ከተሞች በዘጠና ዘጠኝ ነገድ ሁነው ነው መላእክት የሚያመሰግኑት። እነዚህ ሰባቱ ሰማያት ይባላሉ። አቡነ ዘበ ሰማያት ስንል ይሄን ማለት ነው። በሰማያት የምትኖር በመላእክት አድረህ የምትኖር በኪሩቤል አድረህ የምትኖር በሱራፌል አድረህ የምትኖር ለቅዱሳን በሰማያት በዙፋንህ የምትገለጥ አለታችን። ይሄ እምነት ነው። እንዴት አድርገን እናየዋለን? ይሄ በቴሌስኮፕ አይደረስበትም፣ በመንኮራኩር አይኬድበትም፣ በሃይማኖት ግን ይደረስበታል። እግዚአብሔር የፈቀደላቸው ቅዱሳን እግዚአብሔር አደረባቸው ቅዱሳን እግዚአብሔርን ፊት ለፊት ተናገሩ። አይተውታ አይኔ አየች ይሏል እኮ ኢዮብ እንኳን ባየው ጊዜ አይኔ አየች ይሉ። ለአንዳንዶቹ በሽማግሌ አምሳል፣ ለአንዳንዶቹ በንጉሥ አምሳል፣ ለሌሎቹ በብርሃን አምሳል እየታየ የተገለጠበት ይሄ ነው ሰማያት። ስለዚህ እግዚአብሔር በሰማያት አለ ስንል እዚህ የሌለ ማለታችን፣ እዚህም አለ እዚያም አለ። በአንድ ጊዜ ነው እዚህ ሲኖር እዚያ ነው፣ እዚያ ሲኖር እዚህ ነው። ለምሳሌ በቤተልሔም በግዕዝ ሕፃናት የዕለት ልጅ ሆኖ ሲወለድ በድንግል ማርያም እቅፍ በተቀመጠ ጊዜ በዛች ሰዓት በቤተልሔም እያለ በዛች ሰዓት ከአብ ከመንፈስ ቅዱስ ጋር በእሪና ተካክሎ ይመሰገን ነበረ። ቅዱስ ያሬ አንቀጸ ብርሃን በተባለው ድርሰቱ ይሄ ነገር ነው። መላእክት ወደ ሰማይ ቀና አሉ፣ ወደ ታችም ዝቅ አሉ። ወደ ታች ዝቅ ብለው አንተን በድንግል ማርያም እቅፍ አዩ። ወደ ላይ ቀና ብለው ከአብ ከመንፈስ ቅዱስ ጋር አገኙ። ስለዚህ ከአብ ከመንፈስ ቅዱስ ጋር ሲያዩ ስብሐት ለእግዚአብሔር በሰማያት አሉ። ዝቅ ብለው ደግሞ በድንግል ማርያም እቅፍ ሲያዩ ወሰላም በምድር ስምረቱ ለሰብ አሉ። እዚህ እያለ እዚያ ነው፣ እዚያ እያለ እዚህ ነው። ለዚህ ነው ሊቃውን የሥጋ እርገት በማህፀን የቃል እርገት በአርባ ቀን ይላል። ሥጋ ቅዱስ 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 የሚለውን የመላእክት ምስጋና የተቀበለው መለኮት ከሥጋ ሥጋ ከመለኮት በተዋህደባት በዚያች ሰዓት ነው። በዚያች ሰዓት እንዲያው ድንግል ማርያም ጎንበስ ብላ በማህፀኗ ሱራፌልና ኪሩቤል ቅዱስ 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 የሰራዊት ጌታ እግዚአብሔር ብለው ሲያመሰግኑት ትሰማ ነበረ። በአርባኛው ቀን ያረገው ያን ጊዜ አይደለም፣ ሥጋ ከአብ ከመንፈስ ቅዱስ ጋር የተቀመጠው በማህፀን ነው። በአርባኛው ቀን ያረገው ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ስላለ ነው። ስለዚህ እግዚአብሔር አይወሰንም። እዚህ ቦታ አለ፣ እዚህ ቦታ የለም አይባልም። እግዚአብሔር ቦታ ቤተክርስቲያን ብቻ አይደለም ያለው፣ ቤትም አለ። ቤተክርስቲያን የክብሩ መገለጫ ናት፣ ቃል ኪዳን የተቀበልንባት። እዚያ ቦታ ለሚጸለይ ጸሎት አይኔ ያያል፣ እዚያ ቦታ ለሚሳል ስለት ጆሮዬ ይሰማል ብሎ ቃል ኪዳን ስለሰጠን ነው። ወይም በማቴዎስ ወንጌል ምዕራፍ 19 ላይ እንደገለጸው ቤቴ የጸሎት ቤት ትባላለች ይላል። ቤቴ ብሎ የጠራት የቃል ኪዳን ቤቱ ስለሆነች ነው እንጂ እግዚአብሔር ቤተክርስቲያን ብቻ የሚወስነ። አንዳንድ ሰዎች ይህ ስለሚመስላችሁ ቤተክርስቲያን ስመጡ ጻድቃን ይመስላሉ፣ ቤታቸው ሲሄዱ ነገር ይጀምራቸዋል። እግዚአብሔር አያይም። ዮናስን አልተከተለው እስከ ተርሴስ ድረስ ከመርከቡ ሶስተኛው ክፍል ቢገባ አላወጣው። እግዚአብሔርን ማምለት አይቻልም፣ ጎበዝ መደበቅ አይቻልም። ከእግዚአብሔር የምናመጣበት የሀገራችን ሽማግሌዎች የሚተርኩት ታሪክ አለ። ጥንቸል ከመሬት ጋር ማህበር ገባችበት። አንድ ወር ጥንቸል ልትከፍል፣ በአንድ ወር መሬት ልትከፍል እና መጀመሪያው ለመሬት ደረሳት፣ ጽዋዋን አወጣች። በሚቀጥለው የጥንቸል ተራ ሲሆን አይ አልከፍልም ብላ መሮጥ ጀመረች። ብትሮጥ መሬት ነው፣ ብትሮጥ መሬት ነው፣ ብትሮጥ መሬት ነው። የቲ የእኛ ምሩጫ እኮ እንደዚያ። እስቲ ከዚያ ሬት ደንደው እቤት ተለጥተን አንዳንድ ሰው በርዘብ ፋጤ ተሰራ አይ በር ይከለክለዋል። ዛሬ የአሜሪካን ካሜራ እንኳ በር ሊከለክለው አልቻለ። እንኳን አይቻልም፣ ከዚያ ማምለጥ አይቻልም። እጁ ላይ ነው ያለ፣ እጁ ውስጥ መዳፉ ላይ ነው ያለ። ያ እያየ እንዳላየ ስለሚያልፍ ብቻ ንስሐ ይገባሉ፣ ይስተካከላሉ፣ ይታረማሉ ስለሚያልፍ ነው እንጂ ያ ለእያንዳንዱ ቅጣት ወዲያው እርምጃ የሚወስድ ቢኖር ኖሮ ዓለም ዛሬ ወደ 6 ቢሊዮን ህዝብ አላት ይባላል። አንድ ሰው አታገኘ። ግን እግዚአብሔር ቸር ነው፣ መሐሪ ነው። በዚያ በሰማያት ስም እኛም ጋር አለ። እግዚአብሔር በስልጣኑ በዓለም የመላ ነው። እግዚአብሔር ስለ ክብሩ በሰማያት አለ። እግዚአብሔር በረድኤትና በቃል ኪዳኑ ደግሞ ከኛ ጋር አለ። አማኑኤል ማለት ምን ማለት ነው? ምን ማለት ነው? እግዚአብሔር ከኛ ጋር። እግዚአብሔር ከኛ ጋር ሲባል ምን ማለት ነው? እግዚአብሔር በእኛ ውስጥ በረድኤት አለ። ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ ብሏል። ለዚህ ቁሩ ሥጋውን ብሉ ደሙን ጠጡ ከእናንተ ጋር እንዲኖር። አሁ ባለቅኔው ምንድን ነው ያለው? ሥጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን የምንቸገረኝ አለ። ስጋዬን ይበላል እኔ እጣ ካንተ ጋር ነኝ ብለሃል። ስለዚህ ስጋህን ለምን መጥቼ ሲወር ቆርሩ አንተ ከኔ ጋር ነው አብረን እንሄዳለን እንቸገራለን። እንዴ ምን መካበት አቆሮ በረዴት ከኛ ጋር የሚኖረው ይሁን እንዴ ምን መካበት። ስለዚህ ምመና እዚያ ከኛ ጋር እንዲኖር ስጋውን መብላት ደግሞ መጠጣት ያስፈልጋል። ንስሐ መግባት ያስፈልጋል። አንዳንድ ሰዎች አልበቃውም ይላል። መቼ ነው የምትበቁት? ስታረጁ። እርጅና ብቃት ነው ያለ ማለት ነው። እርጅና ብቃት አይደለም። ወይም ኃጢአት ሰርተን ከኃጢአት ጡረታ ስንወጣ አንዳንዶቹ ገና እኮ አልጨረስኩም ይላል። እንዴት ሰው ለኃጢአት በጀት ይይዛል? ሰው እኮ መቼ እንደሚጠራ ያውቀው። ለመሆኑ እስቲ አንድ ጥያቄ እንጠይቃችሁ። እድሜ ይጨምራል ወይስ ይቀንሳል? እድሜ እየጨመረ ነው። በሉ ከጉባኤ በኋላ ተከራከሩ። ስትሉ የጨመረ ነው እየቀነሰ ነው? የጨመረ ነው የሚሄደው የሚሉ ሰዎች በተስፋ ነው የሚኖሩት። ግድ የለም ዛሬ ኃጢአት ስራ ነገ ንስሐ እገባለሁ እያሉ። እየቀነሰ ነው የሚሉ ሰዎች ግን እየተጨነቁ ነው። ዶ በፊት ስንቆ ምን ይሆን የነገ ቢያልቅስ የሚሆን ነገ ቢያልቅስ በቃ ና ከተባለ በኋላ እኮ ነገር የለም። እባክህ ትንሽ ጊዜ ስጠኝ። እዚህ ሀገር አንዱ ባንክ ሄዳችሁ ክሬዲት ወስዳችሁ መክፈል ያቅታችሁ ከአንዱ ባንክ ደግሞ እንደገና አነስ ያለ በ6% ከሆነ ወለዱ ወደ 3% ከሰጠው 1.5 ያለው ፈልጎ መሄድ ይችላል። እግዚአብሔር ዘንድ ግን አለቀ ከተባለ ማስጨመር የለም። ና ና ነው ተዘጋጅ ተዘጋጅ ሂድ ቀጥል ቀጥል ይህን ማሰብ። ስለዚህ መቼ ነው የምንጠብቀው? እስከ መቼ ነው የምንጠብቀው? ነገ መቼ መቼ ነው ነገ ነገር ማገራችን እንኳን ተጠጅ ቤት እንደዛ ብሎ አትርፏል። በዱቤ እየሸጠ ከሰረ በኋላ ግርግዳው ላይ ነገ ጠጅ በዱቤ ይሸጣልና ብሎ ልጠል በሙሉ ጠጅ ቢጠጣ ሰው በቤት ገልጠለው ቀን ግጥም እያለ መጠ ሞላ። መቼም ዱቤ ከተባለ የማይወሰድ ነገር የለ። ሁሉ እስኪ ጠቅም ጠጣ ሊወጣ ሲ ወጠምሻ ጎረምሶች በር ላይ ቁሞ ክፈሉ አሉ። በዱቤ እንሰጣለን ብላችሁ እኮ ብለናል። ታለም ያስከፍናለች ዛሬ ይባላል ነገ ነው ሲያዩ ትነቱ ነገ ነው። እሺ ከፍሎ ያ በሚቀጥለው ቀን ደግሞ ነው ወጡ ተፈቱ ሊወጡ ሲሉ አሁንም ያዟቸው ክፈሉ አሏቸው። ነገ እኮ ምን ቤት ይችላል ብላችኋል? አዎ ብለናል። ታለም ያስከፍል ዛሬ አለ ይሁት ነገ ነው ሲያዩ ነገ መች ነው? እሺ ነው ነገን ያገኘ ሰው አለ? ነገ ላይ የደረሰ ሰው አለ? የለም እኮ እኛ የዛሬ ነው። ትናንት አልፏል። ዛሬ በእጃችን ነገና ናቆ። ስለዚህ በረድኤት ከኛ ጋር አለ ነው። ንስሐ መግባት ስጋው ደግሞ መቀበል አሰማያዊ ስም ይቀደስ። ይሄ ምስጋና ስም ይቀደስ ማመስገን ነው። እግዚአብሔር ስም የተቀደሰ ይሁን። እኛ የምንቀድሰው ሁኖ አይደለም እኮ የተመሰገነ ይሁን ማለት በቅዳሴ ማርያም ላይ አባ ሕርያቆስ ይሄን ቅዳሴ የሚቀድስ ካህን ማርያምን እቀድሳታለሁ አይበል፣ እሷ ከቀድሞ ጀምሮ የተቀደሰች ናትና። እሱ ራሱ ይቀደሳል እንጂ እግዚአብሔር ላንቀድሰው እግዚአብሔር ላንባርክ። አመስግኑኝ የማይል ምስጉን ነው፣ ቅዱሱኝ የማይል ቅዱስ ነው። ከእኛ ምንም አይፈልግም። እኛ ስናመሰግነው እኛ ነው የምንጠቀመው፣ እኛ ስናከብረው እኛ ነው የምንከብረው። ይሄን ሊቃውንቱ ከምድር ከውሃ አካላት ከወንዙ ከሐይቁ ከኩሬው ከውቅያኖሱ ፀሐይ በመታው ጊዜ እየተነነ ወዴት ይሄዳል? ወደ ሰማይ ይተናል አይደለም? ሰማይ ሲደርስ ምን ይሆናል? ደመና ይሆናል። ደመና ይሆንና ይዘንባል። ከምድር ተን ባይሄድ እንፋሎት ባይሄድ ሰማይ ነው ምድር ናት የምትጎደው? ማን ነው የሚጎደው? እኛ ባናመሰግን ማን ነው የሚጎደው? ምስጉን በባህሪው እግዚአብሔር ዓለምን ከመፍጠሩ በፊት ባህሪው ባህሪው ታመሰግን ነበር። መላእክት እንኳ ሳያስፈልጉት ባህሪው ባህሪው ታመሰግነው ነበር። ስለዚህ እኛ ባናመሰግነው የምንጎዳው እኛ። ስለዚህ ስም ይቀደስ በሉ፣ አመስግኑ። ህይወታችሁ የምስጋና ህይወት ይሁን። ሁልጊዜ የሚያመሰግን በያገኙ አጋጣሚ ሁሉ የሚያመሰግን ህይወት ይሁን። ስም ይቀደስ፣ መንግስት ትምጣ። ይሄ ደግሞ ልመና ነው፣ ተስፋም ነው። መንግስት ትምጣ። መንግስተ ሰማያት በመካከላችሁ ናት። መንግስት የተባለ ብዙ ነገር ኢየሱስ ክርስቶስ መንግስተ ሰማይ ነው። በልተነው ጠጥተነው እሱን ነው የምንወርሰው። መንግስተ ሰማያት ሲባል ሌላ ሀገር አይደለም፣ እስቴት አይደለም፣ አህጉር አይደለም፣ ተራራ ጫካ ሜዳ ሸለቆ ያለበት ሀገር አይደለም። መንግስተ ሰማያት እሱ ራሱ ክርስቶስ ነው። እሱኑ በልተ ነው፣ እሱኑ አመሰግነ ነው፣ እሱኑ ወርሰ ነው ነው የምንኖረው። መንግስተ ሰማያት በመካከላችሁ ናት የተባለች እሷ። መንግስተ ሰማያት ወንጌል ናት። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለው ዲያቆኑ ሁሉ ጊዜ በቅዳሴ ሰዓት መንግስተ ሰማያት የተባለ ወንጌል ናት። ወንጌል ስትቀርብ ነው መንግስተ ሰማያት ቀርባለች። ለምን? በወንጌል አምነን በቃሉ መሰረት ከኖርን የምንወርሳት ስለሆነ መንግስተ ሰማያት ትባላለች። ስለዚህ መንግስት ትምጣ ማለት ወንጌልህ ትምጣ፣ መንግስት ትምጣ ማለት ፍቅር ናት። መንግስት እርስ በርሳችሁ ብትዋደዱ የኔ ለመሆናችሁ ዓለም በዚህ ያውቃችሁ። እግዚአብሔር መንግስት ፍቅር ናት። እግዚአብሔር ምንድን ነው አለ ዮሐንስ ወንጌላዊ፣ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከሁሉ ማን ይበልጣል ተባለ?
ፍቅር ይበልጣል። ፍቅር ነው።
ስለዚህ ፍቅር ነው። ፍቅር ትደረግልን፣ እንድንዋደድ አድርገን፣ በፍቅር አንድ እንድንሆን አድርገን ማለት ነው። መንግስት ትምጣ ማለት ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። ኤሪክና ነው ፈቃድ በሰማይ እንደሆነች ማለት ነው። ፈቃድ ከመላእክት ጋር እንደሆነች ከሰዎችም ጋር ትሁን። መላእክት ፈቅደህላቸው እንዳመሰገኑ ሁሉ ፈቅደህላቸው በሃይማኖት እንደጸኑት ሁሉ ፈቅደህላቸው ያለ ጥርጣሬ እንደኖሩ ሁሉ ፈቅደህላቸው ያለ ድካም ያለ ሀኬት አንተ እንደሚያገለግሉ ሁሉ እኛንም ያለ ድካም ያለ ሀኬት እንድናገለግል ፍቀድልን። እኛንም ሳንታክት እንድናመሰግንህ ፍቀድልን። በሃይማኖት እንድንጸና ፍቀድልን። በአሚነ ስላሴ እንድንጸና ፍቀድልን። አንተ ካልፈቀድለት በአንተ ማመን የሚቻለው የለም። አንተ ካልፈቀድለት አንተ የሚረዳ የለም። አንተ ካልፈቀድለት አንተ የሚያስተውልህ የለም። አንተ ካልፈቀድለት አንተ የሚያመሰግንህ የለም። ስለዚህ ለእኛም ፍቀድልን። ለመላእክት እንደፈቀድከው ለእኛም ፍቀድልን ማለት የዕለት እንጀራችንን ዛሬ ስጠን። እዚህ ላይ ሁለት ነገር እንሰማለን። እንጀራ ሲል የዕለት ነው የአመት አለ የዕለት እንጀራችን ዛሬ እንድንበላ እንድንጠጣ ማለት እኮ ነው። ዕለት የተባለች ምድራዊ ህይወት ናት። የሰው እድሜ አንድ ቀን ዕለት የተባለች ሰው እንደው ለሰጋችን ምንበላችን የምንጠጣችን ስጠን፣ ዛሬ ስጠን። ዛሬ የተባለ ይሄ ዓለም ነው። ዛሬ በድንግዝግዝ እንደምናይ ነው ይላል ቅዱስ ጳውሎስ። ዛሬ ያለው ይህን ዓለም ነው። የዚህ ዓለም ኑሯችን እንደ አንድ ቀን ነው የሚቆጠረው። ዛሬ ዛሬ ስጠን የዕለት እንጀራችን። አትጨነቁ ባንዳች አምላክ ነውና የዕለቱን ስጡ። ደግሞ የሚገርማችሁ የዕለት እንጀራዬን ስጠኝ አይደለም እኮ የዕለት እንጀራችን ለእኛ ለሁላችን ስጥ፣ ለሁላችን ስጥ። ክርስትና ግላዊነት አይደለም። ክርስትና ለሁሉ ነው፣ ለሁላችን። አንዳንዶቻችን እንደው ሰዎች ሲያገኙ ቅር የሚለን ሰዎች አለ። ሰዎች ሲያገኙ አንዱ ሰውዬ እግዚአብሔርን ለመነው ይባላል። እባክህ እግዚአብሔር እንዲስጠኝ 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 ያለው ሌለ ምለ ከዛ እግዚአብሔር አንድ ቀን ተገለጠለት እና ሰጠሃል። ግን አንድ ነገር ቃል ይሆናል ለአንተ አንድ ነገር ስሰጥ ለጓደኛ እጥፍ አድርጌ ይሰጠዋል። ይህን ከተቀበልክ እንስጥሃል እና ሰውየው ተጨነቀ። ይህማ እኔ በለመንኩት ጓደኛ ይበልጠኛል ብሎ አስቡ 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 መልስ አገኘ። ከዛ ሄደ ወደ እግዚአብሔር። አሁን መልሱን አግኝቻለሁ እና ስጠኛል። ምን ልስጥ? ለምን ግን ለአንተ አንድ ነገር ሳደርግ ጓደኛ እጥፍ አድርጌ አድርገዋል። የኔን አይነት አንዷን አይኔን አጥፋታል። ምክንያቱም የእሷ አንድ አይነት ሲጠፋ የጓደኛ ሁለቱም ይጠፋል። ይሄ ልመና ነው? በሽታ በሰዎች ማግኘት እኮ ደስ የማይላቸው ሰዎች፣ እገሌ እኮ ተማረ፣ እገሌ እኮ እንዲገዛ፣ እገሌ ተሾመ፣ እገሌ ከበረ፣ እገሌ ልጆች አገኘ፣ ትዳሩ ተሳካለ፣ እገሌ እኮ ወዳጅ በዛለት ሲባሉ ቅር የሚላቸው ሰዎች አሉ። ቅር ይላቸዋል፣ ይከፋቸዋል። የእነሱ ምጣድ እንጀራ ከሚያወጣ የጓደኛቸው ምጣድ ቢሰበር ይበል ይደሰታል። የሚያስደስታቸው ያለ የእነሱ ቤት ከሚለማ የጓደኛቸው ቤት ሊጠፋ ይበልጥ ይደሰታል። ይሄ ሰይጣንነት፣ ይህ ሰይጣን ማለት እኮ። ለዚህ ስጠን የዕለት እንጀራ ለእኛ ለሁላችን ስጠን ሲል ለሚያወጠን ብቻ፣ ለማያውቀን፣ ለሚወደን ብቻ ያለ፣ ለሚጠላንም ለምናውቀው ብቻ ነው ለማናውቀው ለሁላችን በቃ ሰው ለተባለ እንጀራ ለሚያስፈልገው ሁሉ ሰጠው ለሁላችን ክርስትና ፍቅር ለኔ ያያስም ፕሮቴስታንቲዝም ያመጣብን ጣጣ ምንድነው ለኔ ለኔ ፕሮቴስታንቲዝም ጸሎት ስለኔ ነው ስለጓደኛ የራሱ ጉዳይ ይሄ ተጋብቶብና ንግግራችንን ህይወታችንን እኔ ነው ያው ብዙ ሰው አደረገ ስናወራ አይ ኖ ብዙ ሰው አያውቀውም ያምለው ነገር ለምዶ ግን አይ ኖ ዊ ኖ ምን እሱ ነው የሚያውቀው አይ ሚን እኔ የምራሙ ባህል ፕሮቴስታንቲዝም ያመጣው ባህል እኛ ነው ምንለው ለኛ ነው ምንጸልየው ለኛ ነው ምንመኝ ለሁላችን ነው የእለት እንጀራችን ስጠን ዛሬ ከዚያ ትልቁ ነገር ደግሞ መጣ እኛ ደግሞ የበደሉን ይቅር እንደምንል በደላችንን ይቅር በለን ይሄ ደግሞ ይቅርታ ነው እኛ የበደሉን ይቅር እንደምንል ይችላል አሁን ለኛ ችግር ቺን ችግር ናት እኛ የበደሉን ይቅር እንደምንል ለአበሻ የማትሞከር ከባዷ ነገር ይችላል እስከ ልጅ ልጅ ቂም ማውረስ ባህላችን ሆኖ ልጄ እገሌ እንዲህ አድርጎኛል እሱን ሳትበቀል ከቀረህ ልጅ አይደለህም የሚል ባህል ወርሰን እንዴት መገዳደል መጠቃቃት መሸናነፍ ይሄ ባህላችን ሆኖ ይህን ካላስወገድን በሆነት ከባድ እኛ የበደሉን ይቅር እንደምንል እንድንል አንተበለን እኳ እኛ እንላለን በኋላም በምክሩና በተግሳጹ ላይ ተጎናል ጌታ እኛ የበደሉን ይቅር አንተም እባክህ በለን ለምን እርስ በርሳችሁ ይቅር ካልተባባላችሁ የሰማይ አባታችሁ ይቅር አይላችሁም ብለሃል ስለዚህ እርስ በርሳችን ይቅር እንባባል ሲባካችሁ ከዚህ ስትወጡ የተቀያየማችሁ ሰዎች ካላችሁ የተጣላችሁ ሰዎች ካላችሁ ተደደለ ይቅር ተባባሉ ቢያንስ ይቅር በሉ እናንተ ሰውየው ጋር መሄድ እንኳ ቢያቅታችሁ በውስጣችሁ ግን ይቅር ትችዋለሁ ተውኩት ሲተውኩት አሁን በቃ ተውኩት በቃ ትችዋለሁ ጌታ ሆይ ተውኩት ይህን ሰውዬ ባገኘውን ፊቴን አላጠቁርበትም ከእሱ ጋር እኮ አብሬ መኖር አያስፈልገኝ ይችላል ሰላም አባባል ላያስፈልገኝ ይችላል አንድ ቤት መኖር መጎራረስ ላያስፈልገኝ ይችላል ግን በቃ ይህ ሰውዬ ለተንኮልም አልፈልገውም የእሱንም ክፉ አልመኝም አይኑን ጨለማ ጉልበቱን ቄጠም አድርግልኝም አልልም በቃ ተውኩት ትቼዋለሁ የእሷን ነገር ተውኩት ከሆዴ ፋቅኩት ይሄ ነው ይቅር መባባል ነው ትልቁ ነገር ያን ጊዜ እግዚአብሔር እኛ ይቅር ይለናል ማለት ነው ከክፉ አድነን እንጂ ይሄም ይመጣ ነው አድነን ከክፉ ክፉ ማን ነው ሰው አይደለም እኮ የሰው ክፉ የለውም ጎበዝ በላው ላይ የሚያድረው ነው ክፉ በሰው ላይ የሚያድረው ነው እኛ እኮ ወዳጃችን አይበድልን ሰው እኮ ሰው ላይ አይበድልን እላው ላይ እንደሚያድረው ነው ላው ላይ ማን ነው ያለው አጼ ቴዎድሮስ አንድ ጊዜ ደብረ ታቦር ላይ ቁጭ ብለው አንድ ሰካራም ሰው እየመጣ ይላል ተብለዛ ደግሞ ነው ሰክሮ እየተንገዳገደ በዚያ መንገድ ሲያልፍ እሳቸው ደግሞ በቁራቸውን እዛ አቆመው ቁጭ ብለዋል ዞር አላወቀም ቴዎድሮስ መሆናቸው አንተ ይሄ በቅሎ ይሸጣል አላቸው ያን ጊዜ እነ ገብርዬ ተናደው ሰይፋቸው ተውት ብቻ ተከተሉትና የሚያድርበትን ቤት ይሆናል ይሄ የተገዳገለ ማደሪያ ሆናል በማግስቱ ጥሩት ተባለ ተጠራ በቃ ቴዎድሮስ ተባለ ሲባል በጣም ይደረግል ትናንት የተናገረውንም አላወቅም መጣ ቀረ ዛሬ የጠራው ትናንትና በዚህ ስታል በቅሎዬ እገዛለሁ ስላል እንድንዋዋል እኔ እርስዎን በቅሎ የቴዎድሮስ በቅሎ በጭራሽ ብላ ሁሉ ሰው ምስል እኔ ያው ጌታ እኔ መቼም በህይወት ብቻዬን ሆ ይሄን አልወሰን ትናንት ስናይ ብቻህን ነበር የለም ብቻዬን አልነበርኩ ብቻ አልነበርኩ ማን ነበር አብሮ እነ ብቅል እነ ጌሾ እነ አረቂ እነ ጠጅ እነዚህ አብረው ይከዳሉ ይሄን ውሳኔ አልወስኑ ሰው ብቻውን አይወስኑ አብረውት ብዙ ነገሮች አሉ ጎበዝ ሰው ብቻውን አይበድል ሰው ብቻውን አያጠፋ ያደረበት ነገር ነው ስለዚህ ክፉ ምንለው ያን ነው ያን ሰውየውን ያከፋው እኛ ከስጋና ከደም ጋር አጠብለን ማለት ነው ክርስቶስ ስጋና ደም አይደለም በስጋና በደም ላይ የሚያድረው ሰይጣን ስለዚህ ስለ ሰውየው እኮ ይቅርታ መጠየቅ ያለብን ለዛ እሱ ላይ አድሮ ክፉ የሚያደርገው ያንን ሰይጣን እያስገሰጸው ሲወጣ ሰውየው ደግ ይሆናል። ሰውየው ሰላማዊ ይሆናል። ሰውየው ቅን ይሆናል። ወንጌልም ቆጥ ተቆለያ እንደዛ ይያጓራ ሰው ሁሉ ያስተነግጥ የነበረው ሰይጣን ያደረበት ሰው ክርስቶስ ሰይጣኑን ከሱ ሲያሰጣው እኮ መጥቶ እግሩ ስር ተቀመጠ። ቤተሰቦቹ መጥቶ እግሩ ስር ተቀምጠው ሲያው ታላመሩም ይላል። አውድ አይደለም ከክፉ አድነን ማለት ነው። ራሱ ክፉ ሆኖ ክፉ ከሚያስፈራው ሰይጣን አድነን፣ በሰዎች ላይ አድሮ ክፉ ከሚያስፈራው ሰይጣን አድነን። በሰዎች ብቻ አይደለም እኮ በእኔም ላይ አድሮ ክፉ ከሚያናገረኝ ሰይጣን፣ በእኔም ላይ አድሮ ክፉ ከሚያሰራኝ ሰይጣን፣ በእኔም ላይ አድሮ ክፉ ከሚያሳስበኝ ሰይጣን አድነኝ እባክህ።
ይሄ ትልቅ ልመና ነው።
ወደ ፈተና አታግባል። ወደ ፈተና እንዳትገቡ ምን የተባለ ትጉና ጸልዩ። ወደ ፈተና አታግባ ነው እባክህ። እንደ ወደ ፈተና ውስጥ አታግባ። አቅማችንን ታውቀዋለህ። ሰሪ የሰራውን መሳሪያ አቅሙ ያውቀዋል። እናንተ የኤሌክትሪክ ማሽን ስትገዙ ከነማኑ አብሮ ነው የምትገዙት? ለምን? ሰሪው ያውቀዋል የማሽኑን አቅም። አንተም የእኛን አቅም ስለምታውቅ ወደማንችለው ፈተና እባክህ አታስገባ። ተፈትነን እንዳንወድቅ ወድቀንም እንዳንክድህ እባክህ ወደማንችለው። እንደ ጠቢቡ ሰሎሞን የለመነውን ልመና ታስታውሳላችሁ አይደል? እጅግ ጠግቤ አምላኬ ማን ነው እንዳልክ ጣም ሀብታም አታደርግም። ድሀ ሁኜ እንዳንሰርቅ በአምላኬ ስም በከንቱ እንዳልምን ድሀም አታደርገኝ። የሚበቃኝን እንጀራ ስጠኝ። በሀብትም አትፈትነኝ፣ በድህነትም አትፈትነኝ ማለት እኮ ይህን ወደ ፈተና አታገባኝ ማለት ወደማልችለው ከምትችሉት በላይ አይፈትናችሁ ይላል ቅዱስ ያዕቆብ። ስለዚህ ወደማልችለው አንተን ወደምክድበት ወደምነፋበት ባካል ወደ ፈተና አታገባኝ ማለት መንግስት ያንተ ናት። ይሄ ደግሞ ቅድም ያነሳ ነው ሃይማኖት ነው። ያንተ ናት መንግስት። ምድራዊ መንግስታት የሚያልፉ ናቸው። ምድራዊ ዳኞች የሚያልፉ ናቸው። የማያልፍ መንግስት ያንተ ብቻ ነው። መንግስት ያንተ ነው። አሁን ነገስታት ይሄን መመስከር አለባቸው። ባለስልጣናት ይሄን መመስከር አለባቸው። እኔ የማልፍ ነኝ፣ የማያልፍ መንግስት ያንተ ነው የሚሉ ነገስታት መኳንንት ቢኖሩ ኑሮ አይበድሉም ነበር፣ አያጠፉም ነበር፣ ግፍ አይፈጽሙም። መንግስት ያንተ ነው፣ ኃይልም ያንተ ነው። የወታደር ብዛት ኃያል አያሰኝም። የሰራዊት ብዛት ኃያል አያሰኝም። የኒውክሌር መሳሪያ ብዛት ኃያል አያሰኝም። ሲመጣ እኮ መጣ ነው። አይታችሁ አላሩ ጃፓን የጥቂት ደቂቃ መንቀጥቀጥ አገሪቱን እኮ ነው ቁጭ ያደረገ። በቃ እግዚአብሔር ከመጣ ማን ይመልሰዋል? ባለም አንደኛ፣ ባለም ሁለተኛ፣ ባለም ሶስተኛ፣ ባለም አራተኛ ማለት የደቂቃ ታሪክ ይሆናል እኮ እግዚአብሔር። አንድ ጊዜ መሬቱን ካንቀጠቀጠ በቃ አየ ነው እኮ። እኔ ወደዚህ ሀገር በዚሁ ሰሞን ስገባ ዲሲ ምድሪቱ ተሸበረች፣ ደነገጠች። ያን ጊዜ ፈረንጅ የተባለው ሁሉ ቀጥ ነው ያለው። ባለም አንደኛ፣ ባለም ሁለተኛ፣ ባለም ሶስተኛ ይባላል። እግዚአብሔር ከመጣ መጣ ነው አለ። ለዚህ እኮ ነው ሀይ ያንተ ነው ሀያል ባይሉ አይመካ የተባለው እኮ ለዚህ ነው። የሚመካ በእግዚአብሔር ይመካ ነው የተባለው። በምንም እግዚአብሔር ከፈለገ የስልምን አሶር መንግስት የአሶር መንግስት አልፏል። የነደ ናቡከደነጾር የባቢሎን መንግስት አልፏል። የነ ዳሪዮስ መንግስት የፋርስ መንግስት አልፏል። የነ አውግስጦስ ቄሳር የሮም መንግስት አልፏል። የነ እስክንድር የግሪክ መንግስት አልፏል። አሜሪካ መንግስት ያልፋል። የቻይና መንግስት ያልፋል። ራሽያ ትናንትና ገናና ነበረች፣ አገር ካስጨርን ነበረ። የሶቪየት መንግስት አልፋል። ነገ ደግሞ የአሜሪካ መንግስት ያልፋል። ነገ ደግሞ የለውም መንግስት ያልፋል። እግዚአብሔር እንደሆነ ይቀይራል እንጂ አይቀየርም፣ ይለውጣል እንጂ አይለወጥም፣ ያሳልፋል እንጂ አያልፍም። ኃይል የሱ ብቻ መመካት በሱ ነው። ኃይል ያንተ ነው። መንግስት ያንተ ነው። ክብርም ምስጋናም ያንተ ነው። እኛ መመስገንም አይገባንም። እኛ ክብር አያስፈልግንም። ክብራችን አንተ ነህ። ካባችን አንተ ነህ። አክሊላችን አንተ ነህ። ዘውዳችን አንተ ነህ። አንተ ነህ ክብራችን። እምንከብረው ስናከብርህ ነው። ከፍ ከፍ ምንለው ከፍ ከፍ ስናደርግህ ነው። ክብር ያንተ ነው። የእኛ ምድራዊ ነው። ክብር ሁሉ እንደ ሳር አበባ ነው ያልፋል። ስለዚህ ክብር ያንተ፣ መንግስት ያንተ ለዘለዓለሙ አሜን ይሁን። እንደሚደረግ እግዚአብሔር ቸርነት የድንግል ማርያም አማላጅነት ይመስገን።